በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፍ አድማጮችን ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ወደፊት እንሂድና
በሰው ልጆች መካከል የሚኖርን ግንኙነት በተመለከተ የስነ ልቦና አዋቂዎች ሲያስረዱ ሰዎች ከሁሉም በላይ በአንደኛ ደረጃ በሌሎች ሰዎች ዘንድ መወደድን፣ በሁለተኛ ደረጃ መከበርን፣ ይህ ሁሉ የማይሳካ ከሆነ ደግሞ መፈራትን፣ ይህም ካልተሳካ ደግሞ አልፎ ተርፎ መጠላትን ይመርጣሉ ይላሉ። እነዚህ የሰው ልጆችን ግንኙነት የሚያጠኑ ተመራማሪዎች እንደሚሉት ከሆነ የሰው ልጅ ከሁሉ በላይ በሰዎች ዘንድ መወደድንና መፈቀርን ማግኘት የሚፈልግበት ምክንያት መወደድና መፈቀር ፍጹም በመሆኑና መሟላት የሚገባው ግዴታ ባለመጠየቁ ነው። ሰውን ሲወዱትና ሲያፈቅሩት ከነደካማ ጎኑ ከነመጥፎ ጎኑ ስለሆነ ነው። ፍቅርና መወደድ ምንም አይነት ግዴታ ስለማያስገባ ነው። እነዚህ ተመራማሪዎች ቀጠል አድርገው ሲያስረዱ የሰው ልጅ ከሁሉ በላይ የሚጠላውና የሚፈራው ሌሎች የሱን መኖር ከቁም ነገር ሳይቆጥሩ እንዳልኖረና እንዳልተፈጠረ አድርገው ሲቆጥሩት ነው። ስለዚህም ይላሉ እነዚህ ጠበብቶች እንደሚያስረዱት ከሆነ አንድ ሰው መሆኑ ወይም በዚች ዓለም ላይ መኖሩ በሌሎች ሰዎች ዘንድ ሳይታወቅ እንዳልባሌ ተቆጥሮ መቅረትን ስለማይፈልግ መወደድና መከበር ባይችል ቢያንስ ሰዎች እሱን ሲያዩ እንዲፈሩት፣ ያም ካልሆነ ሌላው ቢቀር እንዲጠሉት ይፈልጋል ይላሉ። መጠላት ምን ይጠቅመዋልና ነው ሌላው ቢቀር መጠላትን የሚመኘው ተብለው እነዚሁ የሰውን ልጅ ግንኙነት የሚያጠኑ ሰዎች ሲጠየቁ የሚሰጡት መልስ ማንንም ቢሆን በሌላው ሰው ላይ የሆነ ስሜት ማሳደር ይፈልጋል እንጂ እንዳልተፈጠረ እንደሌለ መቆጠርን አይፈልግም። አንድን ሰው በመንጠላበት ጊዜ ለዚያ ሰው ምንም እንኳን ጥላቻ ይሁን እንጂ የሚሰማን ስሜት አለ ማለት ነው። ያ ሰው በእኛ ስሜት ውስጥ የሆነ ቦታ ስለሚያሳድርብን ለዚያ ሰው የጥላቻም ቢሆን ስሜት ስላለን በእኛ ውስጥ የሆነ ቦታ አለው ማለት ነው። ለአንድ ሰው የፍቅርም ሆነ የአክብሮት ወይም የፍርሃት አልፎ ተርፎ የጥላቻ እንኳን ስሜት ከሌለን ያ ሰው ምንም እንደ ሰው መኖሩን ብናውቅም እንዳልኖረ ነው የቆጠርነውና ለኛ ነፍስ የሌለው ፍጡር ነው ማለት ነው ይላሉ። እስቲ ይታያችሁ አንድ ሽክ ብሎ ወይም ሽክ ብላ ጭፈራ ይወጣ ወይም ይወጣች ጎልማሳ ወይም ኮረዳ እዛ ጭፈራው ቦታ ላይ ዞር ብሎ የሚያየው ወይም የሚያያት ሰው ሳይኖር ሲቀር የሚሰማውን ወይም የሚሰማትን ይታያችሁ። ለማንኛውም እንደኛ መለካከት በሰው ልጆች ግንኙነት እንደመወደድና መውደድ እንደመከበርና ማክበር የሚያክል መታደል የለም። ዋናው ቁም ነገር ግን የምንሰራው ስራ ለመወደድና ለመከበር ብለን ሳይሆን ለምናምንበት ዓላማ መስራት መቻላችን ነው። ለማንኛውም ለውድ የኢትዮጵያ ድምጽ ሬዲዮ አድማጮቻችን መውደድንና መወደድን ማክበርንና መከበርን ፈጣሪ በሰፊው ይስጣችሁ ይያልን እንመኛለን። ለጊዜው ይህንን እንዳለ እንያዘውና የሰሞኑን የውድ እናት ሀገራችን ሁኔታ ስንመለከተው ጭንቀትና ፍርሃት ይዘንና ፈጣሪ ደጉን ያምጣልን እንላለን። ህዝባችንንም በአናቱ ላይ ከተንጠለጠለበት የዳሞክሌስ ሳንጃ ፈጣሪያችን ይጠብቅልን። ህዝባችንና ሀገራችንን በዘርና በቋንቋ ከፋፍለው ዝንተ ዓለም ለመግዛት ሌት ተቀን የሚባዝኑት ገዦቻችን እንዴት እንደሚገዙን ለመወያየት ወደ ቀያቸው ወደ መቀሌ ወርደው ጉባኤ ከተቀመጡ ሰነባበቱ። ሆኖም ግን እንዴት እንግዛቸው በሚለው ላይ መስማማት ስላቃታቸው ልዩነታቸው በገሃድ ወጥቶ እርስ በርስ ከመሰዳደብ አልፈው የተሰበሰቡበትን የቀበሌያቸውን አዳራሽ ረግጠው መውጣት ጀመሩ። ወራለይተው ያቦይ ሰዓት ስብሐት የወይዘሮ አዜብና የሳሞራ ዩኑስ ወገን ወዘተ እየተባባሉ መጠዛጠዝ ጀምረዋል። ነገሩ ከመክረሩ የተነሳ የበፊቷ የመጀመሪያዋ እመቤት ለባለቤታቸው ካፈሰሱት እንባ የተረፋቸውን እየረጩ አዳራሹን ጥለውና ረግጠው ሲወጡ ለማየት በቅተናል። መቼም የገዦቻችን መጣላት በእውነቱ ለመናገር ከሆነ በምን ምክንያት ተጣሉ ብለን 100% መናገር ባንችልም መቼም ለኢትዮጵያችንና ለህዝቧ ለመስራትና ለመገልገል ባላቸው አላማ ላይ የሐሳብ ልዩነት ተፈጥሮ እንዳልሆነ መገመት አያቀተንም። ድሮም አሁንም ወደፊትም ስለ ኢትዮጵያና ስለ ህዝቧ ደንታ ኖሯቸው አያውቅምና። ይልቅስ አንቺ ከኔ በለጠ ዘርፈሻል እኔ ካንተ እኩል አልዘረፍኩም በሚል ጭቅጭቅ ነው ብንል ከእውነቱ የምንርቅ አይመስለንም። ያማለ እነሱ ስለተጣሉ ብቻ ለኢትዮጵያችን ለውጥ ይመጣል ብሎ መጠበቅ ቁጭ ብሎ መጠበቅ ሞኝነት ነው። እነሱ እርስ በርስ ቢጣሉምና ቢቦጫጨቁም እነሱ ከስልጣን መውረድ አለባቸው የሚለው ኃይል ልዩነቶቹን አቻችሎና በመለስተኛ ነጥቦች ላይ ተስማምቶ በጋራ መስራት ካልቻለ አሁንም ህዝባችን መጪውን 20ና 30 አመት መከራና ባርነት ተሸካሚ ሊሆን እንደሚገደድ ማወቅ አለብን። ወያኔ ከስልጣኑ ወርዶ ኢትዮጵያ ውስጥ የዲሞክራቲክ መብት ሰፍኖ ህዝቡ የህልውናው ወሳኝ መሆን አለበት የሚሉት የኢትዮጵያ ዲሞክራቲክ ኃይሎች በሙሉ መስማማት ያለባቸው ይህ ሊሆን የሚችለው በተናጠል ሳይሆን ባንድነት በህብረት ሲታገሉና እርስ በርስ የአግድሞች መናቆራቸውን ትተው ዋናው ግዚያዊው የኢትዮጵያ ህዝብ ጠላት ወያኔና ወያኔ ብቻ መሆኑን ሲረዱና የተቃውሞ ፊታቸውን ሙሉ በሙሉ ወያኔ ላይ ሲያዞሩ ነው። አልፎ ተርፎ እነዚህ ለኢትዮጵያ ህዝብ ደግ እንመኛለን የሚሉ ኃይሎች ሊገነዘቡት የሚገባው እኔ ያልኩት ብቻ እኔ የፈለኩት ብቻ ነው ትክክል ከመለውና አላማን ግብ ለማድረስ 1 ሜትር የማይራመድ የእልክ ፖለቲካ ወጥተው የህዝቡን ሰቆቃና ስቃይ በመገንዘብ ትግሉን ወደፊት የሚያራምደውን የበሰለ ፖለቲካ መምራት አለባቸው። በ25 ትናንሽ ግዛቶች ተከፋፍላ ደካማ የነበረችውን ጀርመንን አንድ በማድረግ ዛሬ እንድትፈራ እንድትከበርና ከሁሉም በላይ የበለጸገች ሀብታም የኢንዱስትሪና የቴክኖሎጂ አገር እንድትሆን ያበቃት የጀርመኑ አባት የሚባሉትና ከ1815 እስከ 1898 የኖሩት ኦቶ ቮን ቢስማርክ የሀገርና የህዝብ ፖለቲካ ቆንጆ መፈክሮችን በማሰማትና ቁጭ ብሎ ጥሩ ምኞቶችን በመመኘት ብቻ ግቡን አይመታም ይላሉ። እኚህ በ25 ቦታ ትናንሽ መሳፍንቶችና ግዛቶች የተከፋፈለችውን ጀርመንን የበሰለ ፖለቲካ በማካሄድና ሌት ተቀን በመስራት በህይወታቸው ዘመን ጀርመኖችን አንድ ያደረጉት ኦቶ ቮን ቢስማርክ የሚታወቁበት አባባል አላቸው። የጀርመንኛውን ለጊዜው እንተውና በእንግሊዝኛው Politics is the art of the possible. It's not about what's right or what's best. It's about what you can actually get. ዳን በኔ በግርድፍ ውስጥ ተረጉመው ፖለቲካ ዓለም ላይ በፖለቲካ ዓለም ላይ የማይቻል ነገር የለም ፍጹምም የሆነ ነገር የለም። የሚፈልጉትና የሚመኙት ነገር ሙሉ ለሙሉ እንዲሆን ቁጭ ብሎ ከመመኘት ይልቅ ትንሽ ሻል ያለውንና ለዓላማ ትንሽም ቢሆን የሚረዳውን ለማግኘት መስራትና መታገል ይመረጣል ለማለት ነው። በእኛም እምነት የኢትዮጵያኖችን ከወያኔ ባርነት ቀንበር ለመውጣት የሚደረገውን ትግል በተመለከተ የምናስተላልፈው መልእክት ከዳር ቁጭ ብሎ ቆንጆና ስሜት የሚነኩ መፈክሮችን ከማውጣት እና እገሌ እንደዚህ ነበር እገሌ እንደዚህ ነው ይያሉ ጠላትን ከማብዛትና የትግሉንና የስቃዩን ጊዜ ከማራዘም ትግሉን አንድ እርምጃ ሊያግዝ የሚችልውን ማንኛውንም እርምጃ ደፍሮ መራመድና ትግሉን ግቡ እንዲመታ ማድረግ ወሳኝ ነው እንላለን። በፖለቲካ ዓለም ላይ ቋሚ ጠላት ወይም ቋሚ ወዳጅ የለም። ዛሬ ወዳጅ የነበረው ነገ ጠላት ሊሆን ይችላል። በተቃራኒውም ዛሬ ጠላት የነበረው ነገ ጊዜያዊ ወዳጅ ሊሆን ይችላል። ይህንን ግን በትክክል ተረድቶ የጠላትና የወዳጅን የኃይል አሰላለፍ ከጊዜያዊ የፖለቲካ ሁኔታ ጋር ያገናዘቡ የተነሱበትን ዓላማ ግቡ ለማድረስ መታገል የአንድ የበሰለ ፖለቲከኛ መመሪያ መሆን አለበት። ይህን አይነት ምርጫ ለመውሰድ ድፍረት ብልህነትና ዕውቀት ብሎም ለሚደርሰው ጊዜያዊ ጥላቻና ተቃውሞ ጠንካራ መንፈስንና ጥንካሬን የሚጠይቅ መሆኑን ብናውቅም የህዝብና የሀገርን ጥያቄ ይዞ እነዚህን ችግሮች በመፍራት ያሰቡትን ዓላማ ግብ ማድረስ አይቻልምና በድጋሚ ጤና ይስጥልን ያለን ውድ የኢትዮጵያ ድምጽ ሬዲዮ አድማጮቻችንን እንግዲህ የዛሬው የሁድ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን አንዳንድ አርስቶችን እንዳሳለን እንደተለመደው ዜና ጊዜውን ጠብቆ 5 ሰዓት ላይ ይደርሳል። ከዜና በፊት ልዩ ልዩ ፕሮግራሞች ይኖሩናል። እንግዲህ እናንተም በስልክ ቁጥራችን 0819100 በመደወል የሰሞኑን የኢትዮጵያ ያን ሁኔታ በተመለከተ ያላችሁን አስተያየት ጥያቄዎችም ካሏችሁ ምንችላችሁን ሞክራለን አሊያም ከአድማጮቻችን ጋር ሆነን በጋራ ለመመለስ ሞክራለን። አስተያየታችሁን ወርውሩልን። ስለ ሬዲዮኑ ያላችሁን አመለካከት ንገሩን። ሬዲዮኑም ደግሞ እንግዲህ እንደተነገረኝ ከሆነ የሆነ መልእክት አለኝ ብሏል ሬዲዮኑ። በነገራችን ላይ እስቲ ባንተ ልጀምር መብራቱ ሬዲዮን ስንት አመት ነው የሰራው?
እንግዲህ ሬዲዮናችን ተቋቁሞ ያው በተለይ ደግሞ በስዊድን ሀገር ስቶክሆልም ዙሪያ ያሉት ኢትዮጵያኖች
አገልግሎት
አው ስለ ኢትዮጵያ መሰረታዊ ሁኔታዎች ስለ ኢትዮጵያ ባህል እንዲሁም ኢትዮጵያን መሰረት ያደረጉ ትልልቅ ስራዎችና መረጃዎችን ለማድረስ አንግቦ ከተነሳይ 24 አመት
ጨርሶ
ወደ 25ኛው እንግዲህ እየተጓዘ ነው። ሩብ ምንድነው ምዕተ አመት
ምንድነው የሚባለው በእኛ የምን ዮቤልዩ የብር የወርቅ የምናምን ዮቤል ምን እንደዚህ ሲባል ሰማል። ዮቤል ማክበሪያው ደርሷል። 25ኛ አመቱን በትልቁ ነው የምናከብረው ብለን እናስባለን። አድማጮቻችንም በዚህ እንደሚረዱን እንተማመናለን። በነገራችን ላይ ወይዘሮ አና ጎሜዝ ባለፈው ስናወራቸው ኦሬዲ ፕሮግራም ይያለው ብለዋል በዚህ በ25ኛው ዝግጅታችን ላይ ለመገኘትና ሚኒስትሮችን እንጋብዛለን። በተለያየን ጊዜ የምርጫ ጊዜ ነው መሰለኝ የስዊድኖች የምርጫ ጊዜ ነው እነሱም መፈለጋቸው አይቀር መምጣት እና ሚኒስትሮቹን ከፍከፍ ያሉት ነው ምንጠራው። እኛም እስቲ ጉልበታችን ማሳየት እንሞክራለን። አለን ኃይል ከጀርባችን ኢትዮጵያኖች ወገኖቻችን ስላሉ you know politics ምንድነው the art of the possible ያለው ከክልል ነው እና እኛም ምን ሰጣቸው አለ ከኛም ይፈልጉት አለ እኛም ከነሱ ምን ፈልገው አለ። በዚህ ሁኔታ ህዝባችንን አትሊስት እዚህ ያለው ለመርዳት እንሞክራለን አለ አይደለም። እና በ25ኛ አመቱን ካሁኑ መዘጋጀት ይኖርብናል። ይሄ ሰርገኛ መጣ በርበሬ ቀንጥሶ አይደለም ያሁኑ ትልቅ እንትን ነው።
እና አመድ ምንድነው 25 አመት በተለይ 24 አመት የአንድ አመት አንድ ህፃን ልጅ ተወልዶ አድጎ ከእናቱት ጀምሮ አንድ ስጋ ተፈጭቶ እስከሚተሰጥቶት አድጎ ጥርሱም ሁሉም ነገር ተለውጦ ለሀገር የሚተርፍ ትልቅ ሆኖ ወጣት ጥሩ አቅምና ትልቅ ደረጃ ላይ የሚሆንበት አጥንት አድቆ መፍጨት የሚችል ትልቅ ጡንቻ የሚያወጣበት እድሜ ነው።
ትክክል።
ይሄንን ሁሉ አመት በጥንካሬ መውጣት መውረድ ትልቅ አቅም ይጠይቃልና በዚህ አጋጣሚ 24 አመት መጓዝ
መቻሉ ይሄ ሬዲዮ
ትልቅ ሬዲዮና
ትልቅ ነው።
አንተም በዚህ ውስጥ በመሆን
እንዳጋጣሚ ነው
እንዳጋጣሚ ደግሞ ደርሰናል።
ግን
አድማጮቻችንም ደግሞ በዚህ 25 አመት ጉዞ ውስጥ
አብረውን እስቲ የዛ ሰው ይበለን አይደል 25ኛው ላይ ያድርሰን በሰላም በጤና ሁላችንንም። አድማጮቻችንን በዚህ አጋጣሚ እናሳስበው ከአሁኑ ጀምሮ መዘጋጀት ስላለብን እስቲ ሐሳብ ስጡን። እንዴት እናክብረው? ይሄ 25ኛ አመት ኢትዮጵያ ድምጽ ሬዲዮ ሲከበር ኢትዮጵያኖችን ነው ስዊድን ያለው ህብረተሰብ ማለትም ሚዲያውም ፖለቲከኞቹ ምንም የሚያስቡት ሬዲዮኑን እንደ ቆርቆሮ ወይንም እንትንሳ ኢትዮጵያኖችን ነው የሚያስቡትና እኛኛነታችን ነው የምናሳየው። እኛን ማንን ምን ኃይላለን ምን ማድረግ እንችላለን ምን እንፈልጋለን ከእናንተ እኛ ምን ፈልገው እንድትሰጡን እናንተ ለእናንተ ምን ማድረግ እንችላለን ይሄንን ስናሳይ ብዙ ነገሮችን ማግኘት እንችላለን። አሁን ለምሳሌ አንዳንድ ነገር ምንድነው እሱ ምን አይነት ቅናት ነው የሚባለው?
መንፈሳዊ
ቅናት የሚያሳዱኛል። የሌሎች ሀገሮችን አያለው የሌሎች ሶማሌዎች ከኛ በኋላ ነው የመጡት ግን ትልቅ ተሰሚነት አላቸው። why እኛ የተማረ የለንም እኛ ወቀቴም ያለው ህብረተሰብ እዚህ አካባቢ የለንም አለን በደንብ ግን በህብረት እኔ ህብረትን ወዳታለሁ በህብረት ካልሰራን የምንፈልገው ነገር በህብረት ካላቀረብን ጥያቄያችንን ተሰሚነት አይኖረንም። ስዊድን ደግሞ በሚገርመው ነገር በህብረት የመጣን በጣም ይፈልጋሉ ያከብራሉ። አንድ አባባል አለ የስዊድን ዜጋ በ8 ሚሊዮን በነበሩበት ጊዜ ነው አሁን ወደ 10 ሊገቡ ነው ከኛ ጋር ተጨማምሮ 8 ሚሊዮን ነው የስዊድን ምንድነው እሱ ፖፑሌሽኑ የህዝቡ ብዛት ግን የድርጅት አባሎች ወደ 24 ሚሊዮን ይደርሳሉ ይላል you know እንት ኢዲዮማቲክ አነጋገር ነው ምንድነው ለማለት ነው ስዊድን ውስጥ ብዙ ድርጅቶች አሉ ነው የምንድነው የምን ማህበር የሆድ ቁርጠት ያለባቸው ማህበር የራስ ምታት ማህበር የጆሮ ምናምን you know ይሄንን ተደራጅ ተስተማጣ የሱድን መንግስት ኦኬ ይላል ይሰማል የሚያስፈልገውን ርዳታ ያደርጋል። በተለይ የተለያዩ የሱድን ይሄ የህመምተኛ ድርጅቶች ምናምን ማአት ናቸው ማአት ገንዘብ ነው የሚያወጣው መንግስት እና ርዳታ ይሰጣል የሚፈልጉትን ያሟላል። በተለይ ደግሞ የሶሻል ድርጅቶች ይሄ የውጭ ሀገር ዜጋዎች ተደራጅተው የጋራ ችግራቸውን በጋራ በሚፈቱበት ጊዜ መንግስትም ጥቅም ያገኝበታል። ምንድነው ጥቅሙ ቢባል መልእክታቸውን በእነዚህ ድርጅቶች በኩል ያስተላልፋሉ። ለህብረተሰቡ ጠቃሚ የሆኑ ነገሮችን በቀላሉ ማሳለፍ ይችላሉ። ስለዚህ እንዲህ አይነቱን ያበረታታሉ። እኛ ደግሞ ክፋት ምቀኝነት ተንኮል ሳይኖርብን ለጋራችን በጋራ መስራት ከቻለን ብዙ ጥቅም ለህብረተሰባችን ማትረፍ እንችላለን። ስለዚህ ባጭሩ አማርኛ እንተባበር ነው። እና ቅድም የተነሳውበት ከሬዲዮኑ ስራ አስኪያጅ አከባቢ አንድ የመጣልኝ መልእክት አለ። እንግዲህ እኔም ዘው ስራ አስኪያጅ ምኖርበትም መልእክቱን እንደ ሬዲዮኑ ተላላኪ ሆኜ ነው ማስተላልፈው። ምንድነው የሚለው መልእክቱ? ደስ የሚል ዜና ብሎ እንግዲህ ከየድሮ ሊቀመንበራችን አሁንም አክቲቭ ሰራተኛ ነው እሱ ነው ይሄን ታግሎ ስራ ላይ ያዋለው። የድሮ ሊቀመንበራችን ምን ብሎ በነገራችን ላይ ተመልሶ እንዲገባ እየታገልኩ ነው በእኔ አቅም ምን ብሎ ይልክልኛል? ደስ የሚል ዜና ከ24 አመት በኋላ የኢትዮጵያ ድምጽ ሬዲዮ ስዊሽ አስገብቷል አለ። ለነገሩ ስዊሽ የጀመረውም ከሰው ሁለት ምናምን አለ ደስ ነው ያለኝ። እና ምን ይለኛል መሰለህ እስቲ በሬዲዮ ተናገረውና ሰው በደንብ መስራት አለ መስራቱን ይሞክረው አንተም እስቲ ስዊሽ አርግና ሞክር መስራቱን አለኝ። ኦኬ አልኩና እኔ ተላንተና ስዊሽ አደረኩና መስራት እንትኑ የሬዲዮ ቁጥሩ መስራቱን ለማየት ስዊሽ አደረኩ። ሳደርግ ይሰራል እስቲ ሌሎቻችሁ ሞክሩ ትዛዝ ስለደረሰብኝ ይማሰላለፍ አለብኝና የኢትዮጵያ ድምጽ ሬዲዮ ከዚህ በፊት አንድ ጊዜ በሆነ ቫይበር ዲስከሽን ላይ ስዊሻቸውን ስጡን ይቀለናል ምናምን ሲሉ ስዊሽ የለንም አልኩ። ታዲያ አንተን ስጣሉ? ኖ አልሰጥም የኔን ስዊሽ የኔን ነምበር አልሰጥም ከመገናኘት የለበትም የግሌን ከዚህ ከንት ከህብረተሰቡ ጋር አልሰጥም ብዬ አንዳንዶቹ ለምን ምናምን ሲሉ ኖ አልሰጥም ባይሆን እንሞክራለን ወደፊት በዚህ አጭር ጊዜ ለማውጣት ብለን ነበር እንዳልነው ያው ይሄ ወንድማችን ባደረገው ጥረት ትልቅ እንትን ይገባዋል ሬዲዮውን ስዊሽ አግኝቷል ሞክሩት እስቲ
ነው ቁጥሩ ይነገር ነው
ቁጥሩ ልንገራቸው አዎ 1 2 3 0 8 7 7 3 8 1 እደግመዋለሁ 1 2 3 0 8 7 7 3 8 1 ለሶስተኛ ጊዜ ልድገመው።
አዎ ግን እቺ 1 2 3 ምትለዋ ለዝግጅት እንዳይበሰል
አይደለም አንድ ላይ ነው 1 2 3 0 8 7 7 3 8 1 ደስ የሚለው ምን ነው ታጋለ 5 ክራውንም እንኳን ቢልኩ 1 ክራውንም ቢልኩ ስዊች ይሰራል።
አይ እንግዲህ በዚህ ታሪክ ሂደት ውስጥ የራሴንም እንት ድርሻ ማመርከት
ብቻ ስማቹንም ጻፉ። አይ ተቀርማል እሱ
ስቱዲዮ ሳለ ተካን ተቀጠ።
አይ ከለም በፊት ራሱ ዋናው የዜድሮ ሊቀመንበራችን መጀመሪያ የጀመረው እሱ ራሱ ነው። እና ይሄንን አስተላልፍ ለተባልኩኝ እንግዲህ አስተላልፍ ያለው እስቲ ውድ አድማጮቻችን ብዙ መሆን የለበትም አይደለም እንዴ? ያቅምን ከወረወሩ ፈሪ አይባልም። 1000 ኪሎ ሜትር ለመጓዝ አንድ እርምጃ መጀመር አለበት። እንዲህ አይነቱን መልመድ አለብንና እስቲ ሞክሩት። ስዊሻችንን በዚህ አጋጣሚ እንግዲህ ደስ ያለን መሆኑን እንገልጽላችኋለን። የኢትዮጵያ ድምጽ ሬዲዮ ስዊሽ ከፍቷል ነው የሚባለው። ስዊሻለሁ
እንግዲህ ስዊሻለሁ። ከዚህ በፊትም ጥያቄ ነበር
አንተ ሰዎች
ለማገኛ ለመርዳት ሬዲዮ ነው። ይሄ ሬዲዮ አመደኒ በራስ የሚሰማኝ ስሜት የህዝቡ ነው። የህዝብ ንብረት ነው። ህዝቡ ማደግ ካለበት ሊያሳድገው የሚገባው ሌላ አካል አይደለም። የዚህ ሬዲዮ ተጠቃሚ ማህበረሰብ ነው። ኢትዮጵያውያኖች ነን።
የህዝብ መሆኑን ካነሳ ሃይቀር አንድ እህታችን ደውላ ባለፈው ሳምንት ምንድነው እዚህ ሀገር የሙታን ቀን የሚባል አለ። ግማሽ ቀን እንደውም የመንግስት ቤቶች ዝግ ናቸው። በዚያን ጊዜ ሰዎች ወደ መቃብር ቦታ ይሄዱ ወገኖቻቸውን፣ ዘመዶቻቸውን፣ ጓዶቻቸውን ከዚህ ዓለም በሞት የተለዩትን መብራት ምንድነው ሻማ በማብራት ያስታውሳሉ። የዚህ ሀገር ቀብር ቦታ ደስ የሚለው እንደመናፈሻም ነው እንደመዝናኛም ነው። ሄደህ ቁጭ ብለህ አንዳንዶቹ ያወራሉ ከሞቱት ወገኖቻቸው ጋር ዘመዶቻቸው ጋርና አንድ እህታችን ደውላ አህመድ ምን አለ ይሄ ሬዲዮ የህዝብ እንደመሆኑ መጠን እዚህ ሀገር የሞቱ ብዙ ወገኖቻችን አሉ። ኢቭን ለኢትዮጵያ ሲታገሉ ሲለፈልሱ ጥሩ የነበሩ ብዙ ወገኖቻችን ከዚህ ዓለም በሞት የተለዩ አሉ። እነዚህን እንኳን ምን አለ እንደው ሰብሰብ ብለን ይሄድን ሻማ ብናበራላቸው አለችኝ። አይ በጣም ቆንጆ ነው። ታዲያ ምንድነው ከኔ የምትጠብቂው? ምን አለ እስቲ ለህብረተሰቡ? ህብረተሰቡ ሊደርስ የሚችለው አንዱ ይሄ ሬዲዮ ስለሆነ ለህብረተሰቡ ይነገርና ሁሉም ባይፈልግ እንኳን 5-10 ሰው ከተገናኘን ያንን ማድረጋችን እኛነታችንን እኛ ለኛ እንደምንተሳሰብ ይገልጻል ስለኝ ሪሊ እንትኔ ነካው። እና ምን እናርግልሽ አሁን ስላት ይሄን ስትናገሩ ያንዳንድ ሰዎችን ድሮ ከዚያን በሞት የተለዩ ኢትዮጵያውያኖችን መቃብራቸው የት እንደሆነ እስቲ አጣይቁልን አለችኝና የተወሰኑ ሰዎችን ስም ነገረችኝ። አባለነህ የሚባሉ ነበሩ እዚህ ሀገር። አባለነህ ለሀገራቸው እንደጮሁ እንደታገሉ ምን እንዳሉ ጦር ሜዳ ሁሉ ኮሪያ ነው ኮንጎ የዘመቱ አባት ታጋይ ናቸው ኢትዮጵያዊ እና ለሀገራቸው ያባለነ መቃብር የት እንዳለ ብናቀው ሶስትም አራትም ሆነን አባታችን ኢትዮጵያዊ ስለሆኑ ሄደን እናበራላቸዋለን። ደግሞ ሌላ ያለች ምንድነው ታምራት ሎት የሚባል ጃዝ የሚመታ ነበር። ምንድነው ታምቡር ነው የሚባለው የሚመታ እነሱ አይነቱን ሌሎቹንም ቢሆን እምታውቁ ካላችሁ እስቲ ንገሩን በልልን ስላለችኝ በዚህ አጋጣሚ ይሄ የህዝብ ነው ስላልከኝ የህዝብን ጥያቄን መልሳለን። ባንወደውም ብንወደውም እናቀርባለን። ህዝቡ ራሱ እንትን ይበለው። እዚህ የዲሞክራሲ ሀው ይሄ ነው።
አንዱም ሬዲዮ የሚሰራው ማህበራዊ
ትክክል ኢንፎርሜሽን ማለወጥ ነውና እስቲ አሁን ከተቀስኳቸው እስቲ ያባለነህን የታምራት ሎቲን እንዲም የሌሎቹን ወንድሞቻችን እህቶቻችን አባቶቻችን እናቶቻችን መቃብር የምታውቁ ካላችሁ ብትነግሩን እንግዲህ ህዝቡ ደስ ያለው ሄዶ በጋራ ሆኖ ምንድነው ሻማ ማብራት ይችላል። ወገኖቻችን ማስተዋወስ ነው ስላነሳህልኝ ነው። ይሄንን እንግዲህ
አጋጣሚም ዛሬ መልእክት አለ መሰለኝ አይደል
በሬዲዮ ነው። አዎ ወደ ኋላ ላይ አንድ እህታችን ነው እየበዛን እየመጣን ነው አይ ቲንክ በኔ ግምት ኢትዮጵያውያኖች ብዙ ከመጣን ቆየት ያለን ነው። በነገራችን ላይ በሚከተለው ሳምንት የኛን ታሪክ የሚያወድስ የኢትዮጵያ ቀን የሚባል በኢትዮጵያ ኮሚኒቲ ተዘጋጅቷል። እንግዶች ሁሉ ጋብዘዋል። እኔ ራሴ ማቀ የፓርላማ ሰዎች ይመጣሉ እስከገባይን ድረስ እና የኢትዮጵያና የስዊድንን ግንኙነት እንዴት እንደነበረና እንዴት እንደነሳ መግለጫ ሁሉ ይኖራል። እንግዶች በተገኙበት ባህላችንን፣ አለባበሳችንን፣ አመጋገባችንን፣ ታሪካችንን እሚነሳበት ቀን ነው። የሚያሳዝን ሆነ እንጂ አቅሙ ይያለን ችሎታው ይያለን ምን አይነት አዚም እንዳረፈብን አላውቅም እንጂ ስዊድን ውስጥ ያለን ኢትዮጵያውያን ብዙ ማድረግ سنችል በህብረት ለምን እንደሆነ አላውቅም እንፈራራለን እንበታተናለን ጣት እንጠቋቆማለን እንጂ እስቲ ቆይና አንተ ወንድሜ ምንድነው በኔ ቅሬታ ያለ ምንድነው አንቺ እኔ ያስቀየምኩሽ ነገር መባባል አንችልም ምንም የምንቀየምበት እኮ ነገር የለም። ዝም ብሎ ከሩቁን እንላያለን። አሜሪካን ውስጥ የታደሉት አካባቢ አልፎ ተርፎ በኦፊሻሊ የኢትዮጵያን ባንዲራ ያውም ደግሞ ይሄ ምንድነው የሚባለው ወያኔ ምናምን የምትሉት ምንድነው እሱን ሳይሆን ደንበኛውን ባንዲራ በመንግስት ደረጃ እናንተ ናችሁ የምትሉት ያን ባሻ እንግዲህ ሌላው ሲለውም ዘማ እና በኦፊሻል ደረጃ በፓርላ በምንድነው በማዘጋጃ ቤት ደረጃ የኢትዮጵያኖች ባንዲራ የተሰቀለ የኢትዮጵያ ቀን ይከበራል። እዚህም ማድረግ እንችላለን በየአካባቢያችን፣ ግን የኛ ጥንካሬ ነው የሚጠይቀው። እኔ በዚህ በጣም አምናለሁ። ከራሴ ነው ልክ የምነሳው። ሌላ ላይ ከመጠቆም በፊት እኔ ምን ሰራሁ ነው ምለውና እዚህም አድርገን ራሳችንን አስከብረን ተከብረን መኖር እንችላለን በሚገባ። የስዊድንን ደግሞ እኔ እስከማውቀው ድረስ በመጠኑ አውቃቸዋለሁ። እንዲህ አይነቱን ነገር ይወዳሉ። ኦርጋናይዝ ሆነ በመጥመጣበት ጊዜ ቀጥ ብለው ነው የሚያዳምጡ። ምንድነው ነው የሚሉ፣ ምንድነው ማድረግ የምችለው ነው የሚሉ። እና ይሄንን ብናደርግ ጥሩ ነው። በመተባበር ኢትዮጵያዊነታችንን ማንነታችንን እኔ አገሪቱን ካርታውን አይደለም እኔ ኢትዮጵያዊ ነኝ ከዛች እትብቴ የተቀበረባት ሀገር ያችን አፈሯን ልሼ ውሃዋን ጠጥቼ ያደግኩባት መጥፎውን ጥሩን ያየሁባት ሌላውም ከዛ አካባቢ መጣው እንደኔው ነው የኔው ነው እኔው ነው እሱ እኔ ነኝ እሷ እኔ ነኝ ገባ። እና እኛ አንድ ላይ ሆነን ደግሞ በጋራ ብዙ ነገር ማድረግ እንችላለን። ስለዚህ እንተባበር ነው ማለት የኢትዮጵያ ቀን በሚቀጥለው ቅዳሜ ይከበራል። እና እንደውም ማስተዋቂያ ሁሉ ልከውልኛል በእንትን እነሱ ሁሉ እናሰማቸዋለን።
ማሰማታችን አይቀርም። እሱንም በዋናነት ኢትዮጵያ ቀን ነው። ያንዳንዱ ይሄንን የሚያደምጥ ሰው ደግሞ ከኢትዮጵያ ቀን ይልቅም የራስ ቀን ነው። ኢትዮጵያ ማንነት ነች። ኢትዮጵያ ራስ ነች።
የኔ ቀን ነው።
እኔ ነኝ ኢትዮጵያ እኔ ነችና የራስ ቀን ብሎ ሰው በአመት አንድ ቀን ይቺን ቀን ለራሱ ራሴ ብሎ ከማህበረሰቡ ከወንድም ከእህቱ ጋር ተሰብስቦ ፋይዳ ያለው ውይይት ትርጉም ያለው ንግግር
ጨዋታ ቀልድ መገናኘት
ለምንም የሚተርፍ ትዝታን ሰንቆ እንዲመለስ ኮዲዩ
መጋብዝ ይታየስቲ ኢትዮጵያዊው በቃ በኩራት እኔ ኢትዮጵያዊ ነኝ። አንተ እንዴት እንደምንከበር እኮ ብታቅ ዱሮ ኢትዮጵያኖች አሁን እንደዚህ ታች ወረድን እንጂ እንዴት እንደምንከበር ሪሊ በጣም በሚያስገርም ሁኔታ ነበረ። እኔ ደግሞ ራሴን ካልናኩኝ ራሴን ካላከበርኩ ሌላ ሰው ሊያከብርልኝ አልችልም። ራሴን ከናኩኝ ማን ሊያከብርልኝ ይችላል? በመጀመሪያ እኔ ነኝ እኔንም አከብረው። ለራሴ ክብር ሲኖረኝ ነው ለሌላም ክብር የምሰጠው። ራሴን ኢትዮጵያዊነቴን ማንነቴን ካከበርኩ ሌሎቹም አንደርስታንድ ያደርጋሉ ያከብሩልሃል። ሳይኮሎጂውም እንደሱ ነው። እና አንድ ሆላ ይሆነን እስቲ የሚቀጥለውን ሳምንት ቅዳሜ በኢትዮጵያ ኮሚኒቲ እንገናኝ ነው የምንላችሁ ውድ አድማጮቻችን። ይሄን በተመለከተ እስቲ እነሱም እንግዲህ አዘጋጆቹ ምናልባት የሬዲዮ የሚያዳምጡ ከሆነ ይደውሉልን ይሆናል ተስፋ አደርጋለሁ ያዳምጣሉ ብዬ ደውለው ምን እንደሆነ እስቲ እንዲያስረዱን መክራል። ባይደውሉ እንኳን እኛ እንደውላቸዋለን፣ ግን ቢደውሉ እንመርጣለን። ምክንያቱም ሬዲዮናችንን ያዳምጣሉ ማለት ነው አይደለም እንዴ? በዚህ ደግሞ እንይዛቸዋለን። አድማጮቻችን እንግዲህ አስተያየት፣ መልእክት፣ ትችት የሆነ ሁሉ ነገር ካላችሁ በስልክ ቁጥራችን 0819100 ደውሉልን። የኢትዮጵያችን ሁኔታ በጣም 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 አሳሳቢ ሁኔታ ላይ ነው ያለው። ምንድነው አንድ የእንትን የግሪኮች እንትን አለ የዳሞክሊ ምንድነው ሳንጃ ተንጠልጥሎበታል ይላሉ አደጋ እንትን ሲል። የኢትዮጵያም ሁኔታ እንደዛ ነው ያለው። በበሰለ ሁኔታ በጠበበ ጥበብ በተመላው ሁኔታ ይሄንን የተንጠለጠለብንን ሳንጃ ካላወረድ ነው እኔ በጣም ነው የምሰጋው። ሱማሌ አንድ ቋንቋ አንድ ባህል ያለው ነው። በአብዛኛው በፋሚሊ ነው የሚለያየው። የነሱን እነሱ ጋር ያየነው መጨራረስና መበጣበጥ እኛ ጋር 10 እጥፍ ነው የሚሆነው በዚሁ ከቀጠለ። በተለይ ላይ ቁጭ ብሎ አንተ እንትና አንተ እንትና አንተ የኛውን ቋንቋ ተናጋሪ ነህ እያለ ተውሳኪ የሆነ ተንኮል የሚሰራ መንግስት ካለ ድረስ ይሄ ነገር በበሰለ ሁኔታ በጋራ ሆኖ የኔ መኖር ላንተ መኖር ጠቃሚ ነው፣ የኔ መጥፋት ላንተ መጥፋት ጠቃሚ ነው፣ እኔ እናንተ በጋራ ነው ኖር ነው በጋራ ብንኖር ነው የሚያዋጣን፣ እኔን ገለህ አንተ ብቻ መኖር አትችልም፣ ይሄንን ቁጭ ብለን ተነጋግረን ህዝባችንን መታደግ አለብን እንጂ አለበለዚያ ይሄ አደጋ በደረሰ ጊዜ እዚህ ቁጭ ብለን ዋይ ዋይ ብንል ምንም ፋይዳ እናመጣም። እና ይሄንን በተመለከተ ምን መደረግ አለበት? ሐሳባችንን እንስጥ። እኔ አንድ እንትን መጥረጥረዋልኝ አይ የኛ ኢትዮጵያኖች ብዙ ነገር መናገር እንፈልጋለን ብዙ ሐሳባችን ማስተላለፍ እንፈልጋለን ችግሩ ያለው ምንድነው ሲያሳድጉን በልጅነታችን ምንድነው ይያሉ ያሳደጉን ከቤት ትልቅ ሲያወራ ልጅ ወደ ጓዳ አየው አላየሁም ሰማው አልሰማውም እየተባለን ስላደግን ሐሳባችንን ለመነጋገር በተለይ በስብሰባ ላይ እንኳን ሐሳባችንን ለመስጠት እንፈራለን ማንንም ፍጹም የለም ሁላችንም እንሳሳታለን የማይሳሳት ድንጋይ ብቻ ነው እምንሳሳትም ቢሆን መተራረም ትልቁም ነገር አለው ከመወያየት ከመነጋገር እውቀት እናገኛለንና በተቻለ መጠን ሐሳባችሁን ስለሀገራችሁ ደግሞ ከማንንም የበለጠ እናንተ እንደናንተ ኢትዮጵያኖች የሚያቅ ሊኖር አይችልም ሐሳባችሁን ተናገሩ ሐሳባችሁን ስጡ ይሄ ቢሆን ይሻላል ይሄኛው ባይሆን ጥሩ ነው የምትሉትን አስተላልፉ እንላለን እንግዲህ ከኢትዮጵያ ድምጽ ሬዲዮ ጋራ እስከ 12 ሰዓት ድረስ ማለትም እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን መልካም ቆይታ እንመኝላችኋለን አንድ ሙዚቃ እንጋብዛችኋለን አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከቀኑ 4 ሰዓት እንደ ኢትዮጵያ አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንግዲህ ያው እንደቀጠለ ነው። አሁን ከዚች ቀደም ብሎ ለአድማጮቻችን አንድ ጥያቄ አቅርበን ነበር። በዛ መሰረት ምንድነው ወገኖቻችን ከዚህ ዓለም በሞት የተለዩ እንዳሉ እና ለምሳሌ አባለነህና ታምራት ሎት የሚባሉትን ሁለት ወገኖቻችን በተመለከተ አንድ እህታችን ለምሳሌ እነሱን እንኳን አድራሻ ቢሰጠን የሌሎቹንም ብላ የኢትዮጵያ ድምጽ ሬዲዮን ጠይቃ ነበር። ይሄንን ለአድማጮቻችን መታወቁ ብለን በላክነው በጠይቅነው መሰረት ሰዎች እየደወሉ የአቶ ያባለነንም የታምራት ሎቲንም በእንዴት አካሆን ማግኔት እንደምንችል ገልጸውልናል አስረድተውናል። እጅግ በጣም እናመሰግናለን። የሚዲያ ጥቅሙ ይሄ ነው። አንዱ ባንድ መስመር ሳይሆን ፊድባክ ሲኖረው አድማጮችም የሚመስላቸውን ሲናገሩና መልእክታቸውን ሲያስተላልፉ ነው። እናመሰግናለን። ከዚህ በመቀጠል ደግሞ እንግዲህ አንድ እህታችን ከዚህ ዓለም በሞት የተለየች አለች። እሷን አስከሬኗን ወደ ኢትዮጵያ ለመላክ ታስቦ ነበርና ይሄን በተመለከተ አስረዳችኋለሁ ኔታውን ለወገኖች ወገን ለወገን ስለሆነ ለወገኖች ለማስረዳት ፍላጎት ያለው አንድ ወንድማችን እየጠበቅን ነው ደውልላችኋለሁ ብሎን እሱ እንደደወለልን ስለሁኔታው ለአድማጮች ለማስተላለፍ እንሞክራለን። እስከዛው እንግዲህ ይሄ ወንድማችን እስከሚደውልልን ድረስ ይቺን ሙዚቃ ያዳመጣችሁ
ምናልባት አሁንም አንድ አድማጫችንም ደውሎ ነበርና ይቺን ሙዚቃ ብትደግሙ
ይሄ ኩራሽ ምንድነው ያለው ጥላሁን ገሰሰ
እንግዲህ ከዘመኑ ጋር በሚዳን እንክርድሽ
የተንከረደደ
አስተውሰ ይመስሎ ገብቶ ስንቱን አሳበደ አስተውሰ እንግዲህ የተለየ ትርጉም ሰጥቶኛልና ሬዲዮናችሁን ያዳመጥኩ ነው ልጅዋለሁ
ዋካ ድገምለት
ብሏልና እንግዲህ
ባድማች የህዝብ ፍላጎት ማሟላት ነው ዋናው አላማችን። ስልክ
እንግዳችን መጥተው ሐሳብና አስተያየታቸውን ወይም ጥቆማ እስከሚሰጡን በዚህ ሙዚቃ አብረን ቆዩ ነው እንክርድሽ የተንከረደደ
አሎ ተናስተልኝ
ተናስተልኝ አመት
ማልበልስቲ ለአድማጮች ብታስተዋውቅ ማነትህን የኔ ጌታ።
እሺ እኔ ስሜ ዮሐንስ ተስፋ ይባላለሁ። እዚህ በስቶኮልም ያለው ማሪ ሰው ነኝ። መልእክት አንድ ያዘን መልእክት ለማስተላለፍ ፈልጌ ነው። አንድ ታችን ለሰገት ደምሰል ባለዛ የሁለት ሳምንት ከዚያ ዓለም በሞት የተለየች ታችን አለች። ከደሷ የአፍቴሽን የትና አስክሬኑ ወደ አገሯ ወደ ኢትዮጵያ ለማድረስ ገንዘብ እየተሰባሰበ ነው ያለው። ከዚህ በፊት እየተደረገ ነው። አሁንም ደግሞ ሰው የሚችለውን እርዳታ እንዲያደርግና ይህን ነገር አስክሬኗን ለቤተሰቦቿ ለማድረስ ነው ዋናው መልእክቱ። ሄሎ
እንደነበረች በምን አይነት ሁኔታ ላይ እንደነበረች እነዚህ ነገሮች መናገር ትችላለህ?
አዎ ባጭሩ እንግዲህ ለመናገር ያህል እኔ በአጋጣሚ እህታችንን ያገኘኋት በስራ አጋጣሚ በአካልም አይደለም በስልክ በሆነ ስራ ጉዳይ ላይ ያገኛታለሁ። እና እቺ ትንሽ ማማከባት ስለነበር ወደ አገሯ ለመሄድ እና አንድ ልጅ አለቻት እንዲሁም ቤተሰቦቿን ለመጠየቅ ነበር የምታደርገው። ይህን ነገር እነሱ ልትሄድ እንደማትችል የጤና ሁኔታ በጣም ከባድ ሊሆን እንደሚችል እና ወደ አውሮፕላን ላይም ለመውጣት እና ለመጓዝ እንደማትችል ሲነግሯት በጣም እጅግ አዝና ነበር። እና እኔም ደግሞ በአጋጣሚ በዛ ስራ መሀል ስሰማ ብዙ ነገር እንዲያደርጉላት ሄደው እንደው ልትገዳ ብዬ ብሞክርም ብዙ እነሱ ሊቀበሏት አልቻሉ። ስታዝን አየሁኝ። እና ይህን ነገር ለአንድ ኢትዮጵያዊ ሰማኝነት አለብኝ ብዬ ኃላፊነት ወስጄ አይ በቃ እናንተ ማስረዷት ከሆነ እኔ አባትም አለኝ ስላለች አንድ ልጅም አለኝ ስላለች እነሱን ወደዚህ እንዲመጡ አድርጌ ወደዚህ ጋብሼ ኃላፊነት ወስዳለሁ ብዬ አምጥቼ አባትም ወደዚህ 3 ሳምንት ተቀምጠው ያውም ልጃቸውንም አይተው አስታመው ያው ሁኔታው ከባድ ስለነበር ከ3 ሳምንት በኋላ ወደ ኢትዮጵያ ተመልሰው ሄደዋል። እና ልጇም አለች። ልጇ ደግሞ እዚህ ቀጥታ ያው እንደሚመለከተው ስላሳውቄ ልጅቷም ወደዛ እንድትሄድ ሆኗል። እና በአጋጣሚ ይቺ እንግዲህ እህታችን የዛሬ 2 ሳምንት ከዚህ ዓለም በሞት ተለይታለች። እና አሁን ደግሞ ይሄ ነገር ከሆነ ዘንዳ ጤና ወደ አገባ እንዲሄድ ከአባቷም ጋር አንዳንድ ግንኙነት አድርጌ ያው ሰውን በጣም ብዙ ተባብሯል። በእውነት በጣም ላመሰግን እፈልጋለሁ። በጎኔ በዙሪያ ወዳጆቼ፣ ጓደኞቼ፣ ቤተሰቦቼ ሁሉም ትልቅ እርዳታ አድርጓል። አሁንም ኢትዮጵያዊ የሆነው በሙሉ እርዳታ እንዲያደርግላት ነው የሚጠይቀው። እና ይችን ልጅ አስክሬኗ የሚመጣው ሳምንት ሐሙስ 23 ኖቨምበር በመድኃኔዓለም ቤተክርስቲያን የጸሎት ስነ ስርዓት ተደርጎ አስክሬኗ ኢትዮጵያ ቤት ይደረጋል። ይህንንም እንግዲህ ማንኛውም ወገን የሆነ ሰው በሙሉ በዚህ በአስክሬን ሽኝቱን በጸሎት ስነ ስርዓቱ ተገኝቶ ይችን ልጅ ወደ አገሯ መሬት እንድናበቃት
ዮሐንስ እቺ ልጅ በተመለከተ የደረሰን ኢንፎርሜሽን ብዙም ዘመድ እንደሌላት እዚህ ሀገር ብዙም እንዳልቆየች ነው። እርግጥ ነው ይሄ ነገር እስቲ ስለሱ ብትነግረን በአጠር አርገ ብዙ ዲቴልስ አትገባ ብዙ ያልቆየችም እድሜዋም ወጣት ገደማ ነው ይሄን ብትነግረን።
አዎ እቺ እንግዲህ መሰረት ደምብሴ የ31 ዓመት ልጅ ነች። እዚህ ለ2 ዓመት ወደ ስቶኮልም ውስጥ ኖራለች። ያው ስትመጣ በትዳር ነው የመጣችው ወደዚህ ሀገር እና ከዛም በኋላ ያው እዚህ ኖራለች። ግን ጤናዋ ከመጣች ከተወሰነ ጊዜ በኋላ በህመም ነው ልጅቷ ያሳለፈችው። በእርግጥ ይሄ ነገር ከሆነ በኋላ ብዙም የሚጠይቃትን ሰው አልነበረም በአካባቢዋ። ያው እኔም ካገኘኋት በኋላ ነው ያለው ሰውም ተነግሬ አሰባስቤ ሰውም ሲጠይቃት የነበረው። እና ብዙም የኖረችም ልጅ አይደለችም፣ በጣም ወጣት ልጅ ነች። እኔ ቅድም እንዳልኩ በስልክ ነው እኔ እንኳን ያገኘኋት፣ በአካል አይቻቱ ማቅ ልጅ አልነበረችም። ግን በእርግጥ ያን ከሰማሁና ከሆነ ጊዜ በኋላ ሄጄ ሳያት በሆስፒታል ውስጥ ታይታ በጣም ነው በቃ ያዘንኩት። ለዛ ማቀው ወገኖቼን ኢትዮጵያኖችን አሰባስቤ ባካችሁ ጠይቋ ታስፈልጋለች እህታችን እንዲሆናለች በሚል ሰው ሁሉ ያው ሊጠይቃት ይችሏል። በእርግጥ በእውነት ነው ብለህ አመት በጣም አመሰግናለሁ። ኢትዮጵያዊነትን ያየሁበት ወገናዊነትን ያየሁበት ነው። ሰው በጣም ተዘራዝቦ ጠየቃት። እኔ ከሌ ከከሌ አለም ስለ እውነት አሁንም ካለፈችም በኋላ በህይወትም እያለች ብዙ ሰው ከጎኗ ሆኖ ተባብሮ አድርጓል። እኔ እጅግ እጅግ አድርጌ ላመሰግን እወዳለሁ። እኔ ነገር ተመኝቱ ብዙ ሰው ነው ተባበላትም።
ዮሐንስ
አቤት።
እስቲ እንዴት ነው ሰው የገንዘብ እርዳታ ማድረግ የሚችለው? መቼም አስከሬኗን ለመላክ በዛ ያለ ገንዘብ ነው የሚያስፈልገውና ኢትዮጵያዊው በሙሉ መተባበር አለበት በሚችለው አቅሙ ሁላችንም። ኦፍኮርስ የኛ እምነት ምንድነው ማንኛውም ኢትዮጵያዊ ችግርም ሆነ መከራ ወን ደስታም ሲያጋጥመው በጋራ ማድረጉን እንመርጣለን። ግን ለወደፊቱ ተነጋግረን ተወያይተን ኢትዮጵያኖች አንድ ቋሚ የሆነ ነገር መፈለግ ይኖርብናል ባይነን እንጂ ሁልጊዜ እንደዚህ አይነት ችግር ሲመጣ ተመሯሯጡ ጥቅም አይኖርም። አሁን ለጊዜው ግን እቺን እህታችንን ከኛ ጀምሮ እኔንም ይመለከታል ሁላችንም የሚቻለንን ለማድረግ መዘጋጀት አለብን። እስቲ እንዴት አርገን ነው መርዳት የምንችለው? እሺ አለ
አለ እሱ ነው አሁንም ልሰጥ ዋናው ወደ ሬዲዮ የመጣሁበት ምክንያት በስዊች አለ ሃና ገብርጊዮርጊስ ተብሎ የስልክ ቁጥሯን እናገራለሁ 0704275387 በዚህ ስዊች በማድረግ ማንኛውም ሰው ይረዳ ይችላል። ሌላው ደግሞ ግልጽ ላደርግም ፈልገው ባለፈው ሳምንት ይህንን ሬዲዮን ጣቢያን ማነጋግሬ ነበር እንደምናገር ተናግሬ ነበር ግን ትንሽ ችግር ገጥሞን ነበር። ልጇ እዚህ ስለነበረች የግዴታ ስክሬኑ ለመላክ የልጅቷን ኃላፊነት መጠበቅ ነበረብን እና ይህን ደግሞ ቤተሰብ ሰምቶ ስላለበት ቤተሰብና ልጅን በኋላ አገናኝተን ያው በልጇ ፍቃድ ይሄ ነገር ሊሆን ይቻላል እና በዚህ መሃል አስቀድመን ቶሎ እናደርሳለን በሚል በሌሎች ሰዎችም ገንዘብ ሲሰባሰብ ቆይቷል። ሁሉም የሚያውቃት እኔ ቅድም እንደጠቀስኩልህ ወገን ወዳጅ ሆነ ባካችሁ ብዬ በጊዜው ብያለሁ። ያም ሰው ሁሉ ሲሰበሰበው አሁን ለዚሁ ነገር የሚውለው ትንሽ ብዥታዎች ነበሩ። ያንን ግልጽ ለማድረግ ነው። ባለፈው ሳምንት ሊሆን ያልቻለበት ምክንያት የዚህ ችግር ስለገጠመን ነው። ይህንን ግልጽ ሁሉም ሰው እንዲያውቅ ያስፈልጋል።
እናችን ላይ ዮሐንስ ልጅቷ የስንት ዓመት ልጅ ነች?
12 ዓመት ልጅ ነበረች። ወደዚህ የመጣችው ቀድም እንደተናገርኩት አባትና ልጅ አብረው ነበር ወደዚህ የመጡት መጀመሪያ ጊዜ ሲመጡ። ግን እንደነገርኩ አባት ተመልሰዋል። እሷ ግን እዚሁ ነው አሁንም ያለችው። አሁንም እዚሁ ትገኛለች።
እንግዲህ እኔ ደግሞ አለው አሁን የነገርከንን የሱሽ ቁጥር 0704275 5387 ከተሳሳትኩ አርመኝ።
ትክክለው አመት
ሃና ማን ያልከው?
ሃና ገብረ ጊዮርጊስ በማለት በዚህ ማስገባት ይችላል። ከዚህም በፊት በሷም እየተሰበሰበ ነው። እንግዲህ ሌሎችም እህቶችም ወንድሞችም የሰበሰቡ ይኖራሉ። ያው ዞሮ ለዚሁ ለሚውል ነገር ነው። ይሄ ነገር ግልጽ እንዲሆን ነው የሚያስፈልገው። ከዚህም በፊት ያደረጉትን በሙሉ ለዚቹ ልጅ ነው። ለዚቹ ልጅ የሚሄድና ለዚሁ አስክሬኗን ለኢትዮጵያ ለማድረስ ነው። ደግሞ እንደተናገርኩት እንግዲህ የሚችልም ወገን ማንኛውም ሰው በ23 ሐሙስ ዕለት ማለት ነው በ11 ሰዓት በኦርቶዶክስ ተዋህዶ ቤተክርስቲያን በመድኃኔዓለም የጸሎት ስነ ስርዓትና የአስክሬን ሽኝት ይኖራል። ማንኛውም ኢትዮጵያዊ ተገኝቶ ወገን የሆነ በሙሉ ይህንን እንዲያደርግ እንጠይቃለን።
ዮሐንስ፣ ላደረግከው ለአንዱ ኢትዮጵያ ወገናችን ላደረግከው ትብብር የኢትዮጵያ ድምጽ ሬዲዮ ከፍ ያለ ምስጋና ያቀርብልሃል። እኛም ብናውቅ ኖሮ ይሄንን ኢንፎርሜሽን ብናውቅ ኖሮ ያቅማችንን በአድማጮቻችን በኩል አስቀድመን ለማድረግ እንችል ነበር። በሚያሳዝን ሁኔታ ኢንፎርሜሽኑ የደረሰን ባለፈው ሳምንት ነው። ሆኖም ባለፈው ሳምንትም ተወያይተን ነበረ። ባንተ ውሳኔ መሰረት ለዚህ ሳምንት አድርገነዋል። ለማንኛውም እንግዲህ 0704275387 ሃና ገብረ ጊዮርጊስ ብላችሁ ስዊች አድርጉ። ወገናችሁን ሌላው ቢቀር አስከሬኗ ሀገሯ ወገኖቿ ጋር እንዲደርስ ለማድረግ እንተባበር እንላለን። እናመሰግናለን ዮሐንስ።
እኔም እጅግ አግጌ አመት ለኢትዮጵያ ድምጽ ሬዲዮ ላገገልን ትብብር እጅግ አግጌ አመሰግናለሁ። እንደዚሁም ቤተሰቦቿን ባይደርሳቸው ትልቅ ለህዝቡ ለወገኑ ላደረገው ሰው በሙሉ ትልቅ ክብርና ምስጋና አቅርበዋል። በአባቷ ስም በቤተሰቧ ስም ይህን ደግሞ ልናገር እወዳለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጮቻችን የህታችንን አስክሬን ወደ ኢትዮጵያ ለመላክ መተባበር ኢትዮጵያ ድምጽ ሬዲዮ ምስጋናውን ለአድማጮች እያቀረበ በዚህ አጋጣሚ በድጋሚ የስዊች ነምበሩን እንነግራቸዋለን። 0704275387 0704275387 በዚህ ስዊች ቁጥር ማስገባት ትችላላችሁ።
ተችን ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በኢትዮጵያ የሚታዩ ግጭቶች አዲስ አበባ ጫፍ እየደረሱ ናቸው ሲሉ አቶ በረከት ስምኦን ገለጹ። ግጭቶቹ አዲስ አበባ ጫፍ ማየት እየተለመደ መጥቷል ያሉት አቶ በረከት የችግሩ ምንጭ የውጭ ኃይሎች ሳይሆኑ ነባሩና አዲሱ አመራር በድምር የፈጠረ ነው ሲሉ ተናግረዋል። በጎንደር ከተማ ሲካሄድ በዋለውና በብሔረ አማራ ዴሞክራሲያዊ ንቅናቄ ባህዴንና በህዝባዊ ወያነ ሓርነት ትግራይ ህወሓት በተጠራ ኮንፈረንስ ላይ የውይይት ጽሑፍ ያቀረቡት አቶ በረከት ስምኦን ከቅርብ ጊዜ ወዲህ የሚታዩ ግጭቶች አዲስ አበባ ጫፍ መድረሳቸው የተለመደ ሆኗል ብለዋል። በቅርቡ ከኃላፊነታቸው ከባንክ የቦርድ ሊቀመንበርነታቸው እንደተሰናበቱ በፓርላማና በአቶ ኃይለማርያም ደሳለኝ የተገለጸው አቶ በረከት ስምኦን በባዴንና ህወሓት መድረክ ላይ ዋነኛ ጽሑፍ አቅራቢ መሆናቸው አነጋጋሪ ሆኗል። በተለይም በኢትዮጵያ እየታዩ ያሉ ግጭቶች የውጭ ኃይሎች ተጽዕኖ አነስተኛ መሆኑንና ዋነኛው የችግሩ ምንጭ ነባሩና አዲሱ አመራር የፈጠረው ችግር እንደሆነ መግለጻቸው በቅርቡ በብሔራዊ ደህንነት ምክር ቤት ከወጣው የአንድ ዓመት እቅድ ጋር የሚጋጭ ነው ተብሏል። በብሔራዊ ደህንነት ምክር ቤት በወጣው እቅድ ላይ ግብጽና ኤርትራ የኢትዮጵያ መንግስትን ለማዳከም ብጥብጥን ለመፍጠር እየተረባረቡ ነው ሲል መወንጀሉ የሚታወስ ነው። ጎንደር አዘዞ አጠገብ በሚገኘው 24ኛ ክፍለ ጦር ወታደራዊ ካምፕ ላይ ጥቃት መፈጸሙን አርበኞች ግንቦት 7 ንቅናቄ ያስታውቃል። ሰሞኑን በተፈጸመው በዚህ ጥቃት የካምፑ የተወሰኑ ቤቶች በቃጠሎ መውደማቸው ንቅናቄ ያስታውቃል። በተያያዘ ዜና ከሱዳን ነዳጅ ጭኖ ሲጓዝ በነበረ ከባድ ተሽከርካሪ ቦታ ላይ በተወሰደ እርምጃ ተሽከርካሪው ከጫነው ነዳጅ ጋር መውደሙን አርበኞች ግንቦት 7 ንቅናቄ ገልጿል። የአማራ ክልል ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ተሽከርካሪው የተቃጠለው የመገልበጥ አደጋ ደርሶበት ሲሉ በግል የፌስቡክ ገጻቸው አስታውቀዋል። አርበኞች ግንቦት 7 ንቅናቄ እንዳስታወቀው የንቅናቄው ታጣቂዎች በወሰዱት እርምጃ የካምፑ መጋዘን በከፊል መውደሙን አስታውቋል። የአካባቢው ነዋሪዎች መጋዘኑ በሚቃጠልበት ጊዜ ከፍተኛ የተኩስ ድምጽና ፍንዳታ ይሰማ እንደነበር ተናግረዋል። በሻኪሶ ከባድ ህዝባዊ ተቃውሞ መካሄዱ ተነገረ። በአስር ሺዎች የሚቆጠሩ የከተማዋና የአካባቢው ነዋሪዎች ለተቃውሞ የወጡት ሚድሮክ ኢትዮጵያ በአካባቢው የሚያከናውነውን የወርቅ ማውጣት ስራ ለተጨማሪ 10 ዓመት እንዲታደስለት ጥያቄ ማቅረቡን ተከትሎ ነው። የሰልፈኞቹ ለተቃውሞ መውጣት ምክንያት ይህ ነው ይባል እንጂ ዋነኛው ጥያቄያቸው ግን የወያኔ ስርዓት ይብቀን የሚል መሆኑ ተዘግቧል። ሚድሮክ ኢትዮጵያ በሻኪሶ የወርቅ ማዕድን ለማውጣት ከህወሓት መንግስት ጋር የተፈራረመው የ20 ዓመት ውል ጊዜው መጠናቀቁ ሲዘገብ፣ ነገር ግን ተቋሙ አሁንም በአካባቢው የወርቅ ማውጣት ስራውን ለማከናወን እንዲችል ውሉ ለ10 ዓመት እንዲታደስለት ጥያቄ አቅርቧል። ነገር ግን ላቀረበው ጥያቄ ከህወሓት መንግስት ምላሽ ከማግኘቱ በፊት የአካባቢው ነዋሪ በራሱ ጊዜ ምላሽ መስጠቱ ተዘግቧል። በአራቱ አቅጣጫዎች እየተመመ በሻኪሶ ከተማ ሰሞኑን ከጧቱ 3 ሰዓት ላይ ለሰላማዊ ተቃውሞ የተሰበሰበውና 6 ኪሎ ሜትር ያህል በመጓዝ ድምጹን ያሰማው ህዝብ ቁጥር ቀላል የሚባል አልነበረም። በአስር ሺዎች የሚቆጠሩ እንደነበር በሰልፉ ላይ የተገኙ የከተማ ነዋሪዎች ተናግረዋል። ሰልፈኞቹ እንደሚገልጹት ከሆነ ሚድሮክ ኢትዮጵያ የሰራው ለራሱ ጥቅም እንጂ ለኛ አይደለም የሚል መልእክትን አስተላልፈዋል። በኢትዮጵያ የሚገኙ አብዛኞቹ ትምህርት ቤቶች ከዓለም አቀፍ መመዘኛ በታች መሆናቸውን አንድ የትምህርት ሚኒስቴር ከፍተኛ ባለስልጣን ገለጹ። የቻይናው ዜና አገልግሎት ዘገባ በኢትዮጵያ ትምህርት ሚኒስቴር ፕላኒንግ ዳይሬክተር የሆኑት አቶ ኤልያስ ግርማን ጠቅሶ እንደዘገበው 89% የኢትዮጵያ ትምህርት ቤቶች ከዓለም አቀፍ መመዘኛ ዝቅ ያሉ ሆነው ተገኝተዋል። በሰው ኃይል፣ በትምህርት አሰጣጥ፣ በመሰረተ ልማት፣ በተማሪዎች ብቃት፣ በአጠቃላይ በሀገሪቱ በተደረገ ጥናት 30605 ትምህርት ቤቶች ከዓለም አቀፍ መመዘኛ በታች መሆናቸው ተዘግቧል። ይህም በሀገሪቱ ካሉ አጠቃላይ ትምህርት ቤቶች 89% እንደሚሸፍን ይፋ ተደርጓል። የፕላኒንግ ዳይሬክተሩ እንደሚሉት ወሳኝ የሆኑ መመዘኛዎች መሰረት በማድረግ በተደረገ ጥናት ዓለም አቀፍ መስፈርትን አሟልተው አገልግሎት የሚሰጡ የኢትዮጵያ ትምህርት ቤቶች 11% ብቻ መሆናቸው ተዘግቧል። በዓለም ላይ እጅግ በጣም ጨካኝ የሚባል የፖሊስ ኃይል ከሚገኝባቸው ሀገራት አንዷ ኢትዮጵያ መሆኗን አንድ ዓለም አቀፍ ጥናት አመልክቷል። በጥናቱ ናይጄሪያ በዓለም የመጨረሻ ሆና ተመዝግባለች። የፖሊስ ሳይንስ ማህበር ከኢኮኖሚና ሰላም ተቋም ጋር በጋራ ይፋ ባደረጉት የጸጥታና ፖሊስ ደረጃ ኢትዮጵያ ከ127 ሀገራት 115ኛ ሆና ተመዝግባለች። የፖሊስ ብቃትን፣ አሰራሩን እንዲሁም ህጋዊነቱና ውጤቱን በመገምገምና በመተንተን ጥናቱን ይፋ የሚያደርገው የፖሊስ ሳይንስ ማህበር የአውሮፓውያኑን የ2016 ሪፖርቱን ይፋ አድርጓል። የዓለም ጸጥታና ፖሊስ ደረጃ 127 ሀገራት የተካተቱበት ሲሆን በጥናቱ መሰረት በዓለም እጅግ መጥፎ የሚባል የፖሊስ ኃይል ያለባት ሀገር ናይጄሪያ ሆና ተመዝግባለች። የፖሊስ ሳይንስ ማህበርና የኢኮኖሚ ጸጥታ ተቋም በጋራ ይፋ ባደረጉት ዓመታዊ ሪፖርት ከአፍሪካ ሀገራት በፖሊሲያዊ ተግባር ውጤት ከፍተኛ ተብለው በግንባር ቀደምትነት የተጠቀሱት ቦትስዋና፣ ሩዋንዳ፣ አልጄሪያ፣ ሴኔጋል፣ ቱኒዚያ፣ ግብጽ፣ ቡርኪና ፋሶ፣ ደቡብ አፍሪካና ማሊ ናቸው። ኢትዮጵያ ደግሞ ከመጨረሻዎቹ 10 የአፍሪካ ሀገራት ውስጥ ተመድባለች። በፖሊሲያዊ ብቃት፣ አሰራር እንዲሁም ህጋዊነትና ውጤት ላይ በተደረገ ጥናት መጥፎ በሚል ከዓለም በመጨረሻ ደረጃ ላይ ከተቀመጡት የአፍሪካ ሀገሮችም ተጠቃሽ መሆኑ ተዘግቧል። ኮከብ የሌለበትን ባንዲራ ኢትዮጵያ ባንዲራ በአዲስ አበባ ስቴዲየም የመብራት ማማ ላይ ከፍ አድርጎ የሰቀለው ወጣት በፖሊስ ከታሰረ በኋላ አለመለቀቁ ተነግሯል። ባንዲራውን ሲያውለበልብ ያረፈደው ወጣት በፖሊስና በእሳት አደጋ ሰራተኞች በክሬን አማካኝነት ከማማው ላይ እንዲወርድ ከተደረገ በኋላ መታሰሩ ተዘግቧል። በሌላ ዜና በአሜሪካ ኢትዮጵያ ኤምባሲ የተሰቀለ ኮከብ ያለበትን ባንዲራ ለመውረድ የሞከሩና ግቢውን ጥሰው በመግባታቸው የታሰሩት የዲሲ ግብረ ኃይል ሁለት አባላትም ከጥያቄው በኋላ ከእስር መለቀቃቸው ተዘግቧል። ሀገር ፍቅር በመነሳሳት ኮከብ አልባውን አረንጓዴ ቢጫ ቀይ ባንዲራ በቁመቱ ረጅም በሆነው በአዲስ አበባ ስቴዲየም የመብራት ማማ ላይ የሰቀለው ወጣት ዋሲውን አያኑ ሲባል ወጣቱ ስራው በመምህር ሲሆን በኢትዮጵያ በህወሓት አገዛዝ የሚደርሰውን በደል ሲቃወም እንደነበር ጉዳዩን በቅርብ የሚያውቁ ይናገራሉ። በሰላማዊ መንገድ ባንዲራው ከፍሎ እንዲውለበለብ በማድረግ ሀሳቡን የገለጸው ወጣት ግን ከረጅሙ ማማ ላይ በፖሊስና በእሳት አደጋ ሰራተኞች እንዲወርድ ከተደረገ በኋላ መጨረሻው እስር ቤት መሆኑ ተዘግቧል። ወጣት ዋሲኑና ያኖ በረጅሙ ማማ ላይ ከወጣ በኋላ ያውለበልባቸው ከነበሩት የኢትዮጵያ ሰንደቅ ዓላማዎች ጋር የተጻፈ ነገር ቢኖርም ከሩቁ ማንበብ አለመቻሉን በአቅራቢያ ሁኔታውን የተከታተሉ የአዲስ አበባ ከተማ ነዋሪዎች ተናግረዋል። ወጣት ዋሲኑና ያኖ ለእስር ከተዳረገ በኋላ የሰራ ወንጀል ምን እንደሆነ የተነገረ ነገር የለም። ይሁንና ወጣቱ በሰላማዊ መንገድ ተቃውሞን የገለጸበት መንገድ ህዝቡን ለአመፅ ሊገፋፋ ይችላል በሚል በአገዛዙ ስጋት መኖሩን ለማወቅ ተችሏል። በመጨረሻም በእስር ላይ የሚገኘው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበል የገጠመው የጤና ችግር አስጊ በመሆኑ አፋጣኝ ሕክምና እንዲያገኝ የኢትዮጵያውያን አስፈላጊውን ጫና እንዲፈጥሩ ፈርስት ሂጅራ ፋውንዴሽን ጥሪ አቅርቧል። አህመዲን ጀበል በከፍተኛ የኩላሊት ህመም በመሰቃየት ላይ መሆኑን የተለያዩ መረጃ ምንጮች በመግለጽ ላይ ሲሆኑ የህወሓት መንግስት የደህንነት ኃይሎች በእስር ቤት ውስጥ ከባድ ድብደባና ማሰቃየት ይፈጽሙበት እንደነበርም ታውቋል። በተደጋጋሚ ሕክምና በመከልከሉ ህመሙ ወደ ከፋ ደረጃ መድረሱን ያስታወቀው ፈርስት ሂጅራ ፋውንዴሽን ጉዳዩን ለአፍሪካ የሰብአዊ መብት ኮሚሽን ለማሳወቅ እየሰራ መሆኑን አስታውቋል። የኢትዮጵያ ሙስሊሞች በመንግስት ጣልቃ ገብነት የእምነት ነጻነታቸው መገፈፉን ተከትሎ ያስነሱትን ተቃውሞ የተቋቋመው የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አንዱ አባል መሆኑ ይታወቃል። የህወሓት መንግስት ከስድስት ዓመት በፊት የኮሚቴውን አብዛኛውን አባላት ወደ እስር ቤት ሲያስገባ እሱም ወደ እስር ቤት ከተላኩት አንዱ መሆኑ አይዘነጋም። ፖለቲካዊ ውሳኔም በፍርድ ቤት ሲተላለፍ የ22 ዓመት እስር ተበይኖበታል። ከአንድ ዓመት በፊት ሌሎቹ በምህረት ሲፈቱ እሱና የተወሰኑ አባላት በእስር ቤት እንዲቀሩ መደረጉ ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። I hope you know. 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 I hope you know.
ችን ይህ የምታዳምጡት ሶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። አሁን ከዚህ በኋላ ውይይት ይኖራል። በዚህ ውይይታችን ላይ ኢትዮጵያኖች የሬዲዮ አድማጮች እንደምትሳተፉ ባለሙሉ ተስፋንን እንድትሳተፉበትም እንጋብዛችኋለን። በቅድሚያ ይሄ ውይይት የሚያተኩረው ሰሞኑን ኢትዮጵያ ውስጥ በሚፈጸሙት በሚካሄዱት ጉዳዮች ላይ ይሆናል። ከዚህ በመጀመሪያ ደረጃ የአማራውና የኦሮሞ ህብረት የመፍጠር ሙከራ ያን ተከትሎ ደግሞ ከትግራይም እንደዚሁ ወደ ጎንደር አናቀናለን ብለዋል። ታዛቢዎች እንደሚሉት ግን የኦሮሞ አበባና ምንድነው ቄጠማ ይዞ ሲሄድ ከትግራይ የመጡት ብርጌድ ጦር ይዘው ነው የመጡት የሚል ዜናን ሰማለን። እነዚህን በተመለከተ ለምንድነው ያሁን የሚደረገው? ምንድነው ውጤቱስ? ጥቅሙስ? ጉዳቱስ? ወዘተ የሚሉትን እዚህ ስቱዲዮ ውስጥ ውይይት እናደርግበታለን። አድማጮቻችን እንድትካፈሉበት እንጋብዛችኋለን። ከዛም አልፎ ደግሞ ዚምባብዌ ውስጥ ለውጥ እየተደረገ ነው። ይሄን ለውጥ የተለያዩ ታዛቢዎች የተለያዩ አመለካከቶች እየሰጡት ነው። ኢትዮጵያኖችም የተለያዩ አመለካከቶች አለን ይላሉ። አንዳንዶቹ ሲናገሩ እንደሚሰሙት መንግስቱ ኃይለ ማርያም እጃቸው አለበት የሚሉም አሉ። ይሄንንም ሲያስረዱ አንዳንድ ምልክቶችን ይጠቅሳሉ፣ ምሳሌዎችን። ከሚደረጉት ለውጦች ለውጡን በተመለከተ በኢትዮጵያ በ1966 እንደ ኢትዮጵያ አቆጣጠር ከተደረገው ጋር ተመሳሳይ ነው። ወታደሩ ኢትዮጵያው ስልጣኑን ሲይዝ ስልጣን ፈልጌ አይደለም ስልጣን ልይዝ አይደለም እያለ ነበር የተነሳው። ኢትዮጵያ ትቅደም ያለ ምንም ደም እንከናይም ይውደም እያለ ነው። ያሁኖቹም የዚምባብዌ ጀነራሎች የሚሉት እኛ ስልጣን አንይዝም መንግስቱንም ከስልጣን አናወርድም እያሉ ነው ሲጀምሩ። አሁን ቀስ በቀስ ልክ በ66 ኢትዮጵያ ውስጥ እንደተካሄደው ወታደሮቹ ግርማዊ ቀዳማዊ ኃይለ ሥላሴን እንዳወረዱት ቀስ እያሉ ሙጋቤን ለማውረድ እየመከሩ ናቸው። ይሄንን የሚያዩ ታዛቢዎች በእውነትም የመንግስቱ ኃይለ ማርያም እጅ አለበት፣ አካሄዱ የኢትዮጵያን የ66 ንቅናቄ አካሄድ ይመስላል የሚሉ አሉና ይሄንንም እንወያይበታለን። እናንተም አስተያየታችሁን ስጡ እንላለን። ከዚያ በቅድሚያ ግን ኢትዮጵያችን ውስጥ ምን አይነት ውንብድና እንዳለ ለማየት እንዲረዳን አንድ አጠር ያለ ጽሑፍ እናቀርብላችኋለን። የህውሃት ውንብድና ይላል። ገና የዛሬ 5 ዓመታት ገደማ በጋምቤላ ከነበሩት 53 የሜካናይዝድ እርሻ ልማት ባለሀብቶች 51 የሆኑትን በቀጥታ የህውሃት አባላት የሆኑ የትግራይ ሰዎች ነበሩ የያዙት። ከልማት ባንክ በርካታ ቢሊዮን ብር ወስደው መሬቱን ሳያለሙ ገንዘቡን በተለያየ መንገድ ከሀገር አሸሹት። መሬቱን የነጠቁትን የጋምቤላ ህዝብ በጠራራ ፀሐይ በጥይት ፈጁት። በአንድ ቀን ብቻ 400 ሰው ተገደለ። ኦክላንድ ኢንስቲትዩሽን የተባለው ዓለም አቀፍ ተቋም ባደረገው ጥናት 65% የጋምቤላ መሬት በውጭና በውስጥ ኢንቨስተሮች መያዛቸውን አረጋገጠ። ጠቅላዩ ኃይለ ማርያም በግልጽ ዘረፋውን አምኖ እርምጃ እንወስዳለን ካለ በኋላ ህውሃት ስትገላምጠው ተመልሶ ዘረፋ ቢፈጸምም ማስረጃ ማግኘት አልተቻለም ሲል ያንኑ ማፈሪያ ንግግሩን አሰማ። በጥቅሉ ከልማት ባንክ ብቻ የተዘረፈው 8.6 ቢሊዮን ብር ሊመለስ እንደማይሞከር ህውሃት በታጋይ አማረ አረጋዊ በኩል በሪፖርተር ጋዜጣ እቅጩን ነገረን። ይህ ሀቅ፣ ይህ ግፍ፣ ይህ ዝርፊያ የማይቆጫቸው የህውሃት ቅጥረኞች እውነቱ ሲጋለጥ ያልበላቸውን ያካሉ፣ ግፈኞችን መታገል ትተው ብሔር ተነካ መዝሙራቸውን ለማንጎራጎር ይነሳሉ። ህውሃት የሚባል የወንበዴዎች ስብስብ ጉልመቱ የፈረጠመው በዚህ መንገድ ነው ይለናል ሀብታሙ አያሌው። ይሄንን ለማስረጃ ደግሞ ያቀረበልን አንድ ጽሑፍ የአማረ አረጋዊ ሪፖርተር ያቀረበው ነው። በዛ ጽሑፍ ላይ አማረ አረጋዊ በጋዜጣው ላይ እንዲህ ይላሉ። በመንግስት ድጋፍ የግል አልሚዎች በጋምቤላ ክልል ለጀመሯቸው ሰፋፊ እርሻዎች የተለቀቀው ብር የኢትዮጵያ ልማት ባንክን የማይመለስና መመለሳቸው አጠራጣሪ የሆኑ ብድሮች መጠን 8.6 ቢሊዮን እንዲደርስ ምክንያት ሆኗል ተባለ ይላል የአረጋዊ መጽሔት ጋዜጣ ሪፖርተር። በመቀጠልም ይህንን ያሉት ይላል ጋዜጣው፣ ይህንን ያሉት የአራቱ የገንዘብ ተቋማትን የሚቆጣጠረው ብሔራዊ ባንክ ገዢ አቶ ተክለ ወልድ አጥናፉ ናቸው። የተበላሸ ብድር መጠን ከአጠቃላይ ብድራቸው 15% መብለጥ እንደማይኖርበት ባንኮቹን የሚቆጣጠረው ብሔራዊ ባንክ በሕግ ቢያስቀምጥም የኢትዮጵያ ልማት ባንክ የተበላሸ ብድር ወይም የማይመለስ ወይም መመለሱ አጠራጣሪ የሆነ ብድር መጠን ካጠቃላዩ የባንኩ የብድር ክምችት በ2009 ዓ.ም መጨረሻ ላይ 25 በመቶ ደርሷል። እንግዲህ ይታያችሁ መድረስ የነበረበት ቢበዛ 15 በመቶ ነበር መመለስ የማይችል ብድር፣ አሁን ግን 25 በመቶ ደርሷል። ይህንኑ እውነታ በመንተራስ የፓርላማው የበጀትና ፋይናንሶች ጉዳዮች ቋሚ ኮሚቴ የብሔራዊ ባንክ የ2010 ዓ.ም ሩብ ዓመት የሥራ አፈጻጸምና የዓመቱን እቅድ ሰኞ ጥቅምት 27 ቀን 2010 ዓ.ም በገመገመበት ወቅት ብሔራዊ ባንክ የልማት ባንክን የተበላሹ ብድሮች ጉዳይ ለመከታተልና ባንኩን ለመደገፍ ያስቀመጠውን ስልት በተመለከተ ማብራሪያ እንዲሰጡ ተጠይቋል። ቋሚ ኮሚቴው ባዘጋጀው መድረክ ላይ የተገኙት የብሔራዊ ባንክ ገዢ አቶ ተክለ ወልድ በሰጡት ምላሽ የልማት ባንክን የተበላሹ ብድሮች አስመልክቶ ያስቀመጠው የመፍትሄ አቅጣጫ መተግበሩን ከመከታተል ውጪ የተለየ ማድረግ የሚችሉት አለመኖሩን ተናግረዋል። ይሁን እንጂ ልማት ባንክ የተጠቀሰውን ያህል መመለስ ያልቻለና መመለሱ አጠራጣሪ የሆነ ብድር ክምችት ውስጥ ሊገባ የቻለው የመንግስት የፖሊሲ ባንክ እንደመሆኑ መጠን ለማኑፋክቸሪንግ እና ለፋፊ እርሻዎች የልማት ዘርፍ ቅድሚያ ትኩረት ሰጥቶ የማበደር ኃላፊነቱን ለመወጣት ሲሞክር እንደሆነ ገልጸዋል። ይሄ ለማኑፋክቸሪንግ እና ለፋፊ እርሻዎች የተሰጠው ገንዘብ ቀላይ ቅድም እንደተገለጸው 51 ከ55ቱ 51ዱ ለህወሓት አባሎች የተሰጠ ነው። እንግዲህ እንዲህ ይላል በመቀጠል የኢትዮጵያ ልማት ባንክ 8.6 ቢሊዮን የኢትዮጵያ ብር ከስሯል ማለት ነው። መክሰር ከሚገባው በሁለት እጥፍ በላይ ህጉ በሚያዘው መሰረት ከሁለት እጥፍ በላይ ከስሯል። ይሄ ገንዘብ የወጣው ለማኑፋክቸሪንግ እና ለልማት ተብሎ ጋምቤላ ውስጥ እርሻ ለተሰጣቸው ለነዚህ ለህወሓት ባለስልጣኖች ነው። እነዚህ ደግሞ የተሰጣቸውን ገንዘብ ያለምንም ኮላተራል ወይም ማስያዣ የተሰጣቸውን 8.6 ቢሊዮን ገንዘብ ወደ ውጭ አሽተው ይገኛሉ። እንግዲህ ይሄን ይመስላል የኛ የኢትዮጵያ ሀገራችን ዘረፋ። ይሄ የዲሞክራቲክ ፎርስ ወይም በተለምዶ ተቃዋሚ የሚባለው የሚያወራው ሳይሆን እነ አማራ አረጋዊ ጋዜጣ ሪፖርት ላይ የሚያወጡት ሀቅ ነው። መደበቅም አይቻልም። ይሄን ይመስላል የኛ ሀገር የወንበዴዎች የወሮበላዎች የማፊያዎች ጥርቅም ነው የምንለው ለዚህ ነው፣ በማስረጃ ነው፣ ያውም ከራሱ ከመንግስት በሚወጣ ማስረጃ ነው። ይሄን ይመስላል የሀገራችን ሁኔታና ምንድነው የምናደርገው? እስቲ ወደዛ ከመሄዳችን በፊት መብራቱ ሰሞኑን ኢትዮጵያ ውስጥ ያለው ሁኔታ እኔ የዴሞክለስ ሳንጃም ይባላል you know በግሪክ ሚቶሎጂ አደጋው ሲንጠለጠልብ ሳንጃው ሲወርድ አለቀልን ነው። እና እንደዛ አይነት ሁኔታ ነው ኢትዮጵያ ውስጥ ያለው። ምንድነው መደረግ ያለበት? በቅድሚያ ምንድነው የምታየው አንተ? አሁን ኦሮሞዎቹ ወደ አማራው ህብረተሰብ ሄደው እንግዲህ ቀይተማ ይዘው እኛ ያለናንተ እናንተ ያለኛ ብለዋል። አሁን ስንሰማ ደግሞ እንደውም ጠቅላይ ሚኒስትሩ አቶ ስማቸው ተላይ ያዝልኝም እሳቸው እኛንን ይሄንን እንደውም ኦርኬስትሬት ያደረግነው አሁን ከትግራይ ምን ልካለን ይላሉ። እንዴ ታዲያ እስከዛሬ ድረስ ለምንድን ነው አማራና ኦሮሞ እሳትና ጭድ ስትሉ የነበረው? ምንም ግንኙነት የላቸውም ጠላት ናቸው ስትሉ የነበረው ብሎ ለሚጠይቃቸው መልስ ለመስጠት አይችሉም። እኛ ግን መጠይቃችን አይቀርም። እና ምንድን ነው ይሄ ሁኔታ? ወዴትስ ያመራል? የትግራዩ ደግሞ አንድ ምንድነው ክፍለ ጦር ነው ምንድነው አንድ ብርጌድ ጦር ነው ይዞ ሄደው አበባም ሳይሆን ምንድነው እንዲህ አይነት ፍቅር መሳሪያ ይዞ ፍቅር
ምንድነው ምን ያለበት ምን አይችልም።
እና እስቲ በዚህ ላይ እንግዲህ አልማጮቻችንም በዚምባብዌም አስተያየት ካላችሁ ስንመጣበት እንግዲህ በስልቁጥራችን 19100 መደወል ይችላልላችሁ። መዋየት ያገራችንን ጉዳይ መዋየት መፍራት የለብንም። የመጀመሪያ ማድረግ ያለብን መፍራትን ማባረር ነው። ማፍራትን እስቲ በጋራ ፍራት ለነታገር የሚላል የኢትዮጵያ ኮሚኒቲ ሰሞኑን እስቲሉና በጋራ ምግብ በምግብ ብርዱን እንከላከል ይላል። ምን ታስባለህ የሰሞኑን ኢትዮጵያ ሁኔታ?
አው እንግዲህ ያው የሰሞኑ ሁኔታ እንደው በየጊዜው በየሳምንቱ ኢትዮጵያ ውስጥ ከሳምንት ሳምንት አዳዲስ አጀንዳ አዳዲስ የቤት ስራዎች እየተሰጡ በነዛም መናጥ ከጀመረን እነሆ 26 አመታት በላይ እንደውም ካልነው ከ40 አመት በላይም ሆኖናል። እና እንዳልመታደል ሆኖ በየሳምንቱ አዳዲስ ሽዎች ይሰጡናል። በዛ ዙሪያ ነው ምናየው። ዘለቂታዊ መፍትሄዎችን ላይ ትርጉም ከመስጠት ይልቅ በየሳምንቱ ከሚሰጡን አጀንዳዎች መዝለል ሳንችል ነው የቆየነው። የባለፈው ሳምንት ሂደቶችን ምናየው፣ ከዚህ በፊትም ባሳለፍናቸው ሬዲዮኖች አድማጮች ማሳብ ሲሰጡበት የነበረው የኦሮሞ አማራውም አንዱ አጀንዳ ነው የነበረው። በርግጥ ቀድም እንዳልከው ከላይ የተንጠለጠለ የሚመስለው ሳንጃ የሚመስለው አደጋ አለ አንጃፖል ኢትዮጵያ ውስጥ በተለይ ስርዓቱን ይሄንን ኢትዮጵያ ውስጥ ያለውን የመንግስት ቀንበር ተሸክሞ ያለው ለዋት ኢትዮጵያን ባሳለፈው 25 እና 26 አመታት ውስጥ በዘር ቋጠሮ ውስጥ ከፋፍሎ ያስቀመጣት እና ይሄን ጊዜን ጠብቆ እኔ የምለው ጊዜን ጠብቆ የሚፈነዳ የኒክለር አረር የሚመስለው ነገር በተለያየ ሁኔታ ሰርቶ ማሳያዎችን ማየት ከጀመርን በኋላ ስጋቱ ከፍ ይላልና ሀገራችን ወዴትና እንዴት ነው እየሄደች ያለችው የሚለው ነገር እንድናጤን የምናረግበት ሂደት ነው የመጣው። እና ከዛ ስጋት አንጻር የኦሮሚያና የአማራ ክልላዊ መስተዳድሮች ልብ ለልብ ለመገናኘት በሚል ስሜትና ሐሳብ ተነስተው ይህን አይነት ሂደት የማረክ ሂደቱ ሳማው በተወሰነ መልኩ ያለውን ስጋት ያው ምናቀው ኡነታ ነው። ኢትዮጵያ ውስጥ ትልቅ ወይም ማይኖሪቲ የሚባሉት ጎሳዎች የኦሮሞና
የማጆሪቲ የሚባሉ
ማይቀርታ ማለት የማጆሪቲ የምንለውና ለውጦች ብዙ ጊዜ መምጣት ያለባቸው አብዛኛው ማህበረሰብ ተሳታፊ በሚሆኑበት አካል ነው። በርግጥ ነው ህግ ባለበት ሀገር አናሳዎችም ቢሆን ሁሉንም ማስተዳደር የሚችል እኩል ማሳተፍ የሚችል ለውጥ መኖር መቻል አለበት። ዘለቄታዊነት
ድምጻቸው መስማት አለበት።
አዎ ዘለቄታዊነት እንዲኖረው ግን ጅማሩ እውነት እንደታሰበለት ከሆነ በተለይ ደግሞ በኦሮሚያና ኦህዴድ ውስጥ ሚያየን ያለ ነው እንቢተኝነት ጠንክሮ አማራ ውስጥ ያለው በአዴን ውስጥ በአዴን ልቦና ውስጥ በተለይ አመራር ላይ ያሉት አባላቶቹ ቀይ ቆይተዋል። በተለይ ከጎንደር እንቢተኝነት በኋላ የመጣው ይሄ በአዴንና አባል ውስጥ ያለው አባል ልብ ለልብ መገናኘት ያልቻለ በየሰብሰባውና በየግምገማው ላይ መስማማትና የጋራ አቋም መያዝ ያልቻሉ ያለበት ሁኔታ ነው ያለውና ያሳሰብ ከመሪዎቻቸው ወይም ላይ ከሆነ ቁንጮ ላይ ቁጭ ብለው ከሚዘውሩት ሰዎች ልቦና መምጣት ከቻለ ሁለቱ ሂደት ለኔ ለኢትዮጵያ አዲስ ትንሳኤ ይሆናል ብዬ ነው ተስፋ ማረገው።
ይሄ እንዳለ ሆኖ አንዳንድ ታዛቢዎች ምን ይላሉ? አይ ይሄ የወያኔ ጥንስ ሴራ ነው። አሁን ከተጋለጠ ከፈጠጠበት ችግር ለማምለጥ ለማታለል ያደረገው ነው ይላሉ። እኔ ይሄንን በሌላ ነው ማየው። እስቲ መጀመሪያ አንተ እንዴት እንደምታየው ልስማና የራሴን እናገራለሁ።
ያው እኔ አሁን ምን መሰለ ውጤት ማየት እስከምንችል ድረስ ሐሳብ መስጠት መላምት ነው የሚሆነው፣ መላምቶች ነው የሚሆኑት። ግን አሁን ከሰሞኑ ምናያቸው በተለይ በኦሮሚያ ክልላዊ መስተዳድር አመራሮች ዙሪያ ላይ እየታየ ያለው ህዝባዊነት ወይም ለህዝብ ተቆርቋሪነት እያየ ነው። በአመራር ደረጃ ላይ ያሉ ሰዎች በአደባባይ ስርዓቱ እየወሰደ ያላቸው ተመጣጣኝ ያልሆነና ህግን መሰረት ያላረጉ እርምጃዎች በተለይ በኦሮሚያ ማህበረሰቦች ላይ እየደረሰ ያለው ግፍና ሰቆቃን በአደባባይ መቃወም የጀመሩበት ሂደት ነው። ከዚህ ቀደም ማይታይ ነበር። ሉዓላዊ ስርዓት ነበር። ሉዓላዊ የመቸኛ ፈላጭ ቆራጭ አንድ ፓርቲ ነበር። እሱም ህወሓት ነው። ማንም ሰው ደፍሮ ማንም ሰው ልቡ ሞልቶ የሚናገረው ያልነበረ ላለፉት 25 አመት በተለይ ደግሞ የቀድቀዳው ምነፍሳቸው ይባር የሞቱት ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ስርዓት የማይነኩ ማይደፈሩ የሀገር ቅርስ ሆነው ለብቻ ሲወስኑ በኢትዮጵያ ጉዳይ ላይ 90 ሚሊዮን በላይ ህዝብ በሞላበት ሀገር አንድ ጭንቅላት ሲወስን አንድ ጭንቅላት ህግ ሲያወጣና ሲያፈርስ በነበረበት ዘመን የበታች ሆኖ እሺ ብሎ ተቀብሎ ጉዳይ አስፈጻሚ ከመሆን የዘለለ ስልጣን ያልነበረው ኦህዴድ አሁን ላይ እምቢ ብሎ ለህዝብ መቆም የጀመረበትን ሂደት ስታየው ሁኔታዎች ፖዚቲቭና ቀና እንደሆኑ በተለይም ደግሞ የሁለቱ መተባበር የህወሓትን መጨረሻ ወይም የህወሓትን ጉድጓድ አርቆ እየቆፈረ እንደሆነ የሚሰጥ ስሜት አለ። At the same time ግን ስጋቱ አጀንዳዎች ቢሆኑስ? ይሄ ማህበረሰብ እየፈጠረ ያለው ጫና አለ። ይሄ ማህበረሰብ አልመለስም ብሎ ለውጥ ለማምጣት እየተገለ በየቀኑ እየወደቀ እየተነሳ ነው ያለው። ይሄ ጥያቄ ኮማንድ ፖስት በነበረበት ሂደትም እሱም ተቀይሮ አዲስ ሁኔታዎች በመጡበትም ለተለያዩ አጀንዳ እየተሰጡ ባለበትም ሂደት ውስጥ ህዝባዊ ተቃውሞ እንደቀጠለ ነው ያለው። መንግስትና ስርዓቱ ይህ ኢትዮጵያ አስተዳድራታለሁ ብሎ እንደ መንግስት የቆመውና ማህበረሰብ ልብ ለልብ መገናኘት ካቆመ በጣም ረጅም ጊዜ ሆኗል። ይሄ ግፊት እየጨመረ ባለበት ሂደት ውስጥ ያንን ነገር ለማለሳል እስከዚህ ቀደም በኦሮሚያ ተከትሎ ኢኮኖሚ ለውጥ እናመጣለን ብሎ እየተከደበት ሂደት አለ። እስቲ ውጤት ያመጣ አጀንዳ ነው የነበረውና ተመሳሳይ አጀንዳ እንዳይሆን የሚል ስጋት አለኝ።
የኔ ደግሞ አመለካከት ያንተ አንተ ያልከው እንዳለ ሆኖ የኔ አመለካከት ደግሞ ምንድነው እነዚህ ሁለት ታላላቅ ህብረተሰቦች ብሔሮች አማራውና ኦሮሞ ኢትዮጵያ ውስጥ ትልቅ ለውጥ ማምጣት የሚችሉ ናቸው። የሁለቱ መተባበር ትልቅ ለውጥ ሊያመጣ ይችላል። እስከዛሬ የነበረውን የአንድ አናሳ ብሔር የበላይነት ለላንዴና ለመጨረሻ ጊዜ ሊያቆም ይችላል። አሁን ያለውን ጥርጣሬ ስመለከት ውሸት ነው ይሄ የወያኔ ደባ ነው የሚሉትን በተለያየ መንገድ ነው የማየው። አንደኛ ወያኔዎች ራሳቸው ይሄንን እንትን ያስወራሉ። ምክንያቱም ይሄንን ህዝቡ ካልደገፈው እነዚህ ድርጅቶች ያን ህዝብ ድጋፍ ይሄን ነገር ሊገፉበት አይችሉም። ህዝብ እንዳይደግፈው ደግሞ ህዝብ ጥርጣሬ እንዲያድርበት ወያኔዎቹ ዋናዎቹ ወያኔ ደጋፊዎችና ኮካዎች የሚባሉት እነዚህ እንትኖቹ ይሄንን ሊያራግቡ ይችላሉ። አንደኛው ፓርቲ ነው። ሁለተኛው ደግሞ መሰሪ የሆነ ተንኮለኛ የሆነ በስመ ተቃዋሚ ተቃዋሚ ይሆናል። ተቃዋሚ ነኝ ብሎ ቁጭ ብሎ ምንም ስራ ሳይሰራ ለውጥ ሲመጣ እሱ ቦታ ለመያዝ የሚፈልግ ኃይል አለ። ያኛው ደግሞ ይሄ ለውጥ ያለሱ አስተዋጽኦ እንዲደረግ አይፈልግም። እሱ የሌለበት አስተዋጽኦ እሱ ያልመረው እንዲደረግ አይፈልግም። ስለዚህ ምንድነው የሚያደርገው? ቁጭ ብሎ ሌሎቹ የሚያደርጉትን በሙሉ ያጥላላል። ይሄኛ አይነቱ ተቃዋሚ በተቃዋሚ ስም የተቀመጣለ ለኢትዮጵያ ሐሳቢ እነዚህ ወያኔዎች ናቸው ይሄን የሚያደርጉት ማንኛውንም ነገር ይቃወማል። ሶስተኛው ደግሞ ይሄን ቢጤው አለ። ይሄ ሀገሩን የሚወደው በወያኔ ጥላቻ extremely እንትን የተመረረዋልና ጥርጣሬ አለበት። እሱን እኔ አክሴፕት አደርጋለሁ። ግን ምንድነው ሶሉሽኑ ምንድነው? ቁጭ ብለን ከዳር ሆነን ይሄ ትክክል አይደለም ይሄ መጥፎ ነው ይሄ እንትን ነው ይሄ እንትን አርጎ ነበር ይሄ እንትን ነው የሚያዋጣ ወይስ ደግሞ የተገኘችውን ቀዳዳ እየፈለክ ያንን እያሰፋህ ይሄንን የጀመሩትን ደግሞ አይዟችሁ ከጎናችሁ አለን ይሄንን ስራ አስከሰራችሁ ድረስ እንተባበራችኋለን ብለህ እንዲገፉበት ማድረግ ነው የሚሻለው ወይስ እነሱንም እናንተ ሌቦች ናችሁ እናንተ ትናንት እንዲያረጋችሁ ናችሁ እናንተ ወያኔ የተቀጠራችሁ ናችሁ ስለዚህ እናንተን አላምንም ብሎ ቁጭ ብሎ ትግሉ እንዲራዘምና እንደውም እነዚህ ኃይሎች ተስፋ ቆርጠው ተመልሰው ወደ ወያኔ እንዲገቡ ማድረግ ነው ወይ? ይሄንን ነው ማሰብ ያለብን። በፖለቲካ ዓለም ላይ እኔ አሁንም ደግመዋለሁ፣ ቋሚ ወዳጅ ቋሚ ጠላት የለም፣ ቋሚ ጥቅም ብቻ ነው ያለው። የጥቅም ስንል ደግሞ የህዝብና የሀገር ጥቅም ከሆነ የምናስበው የራሳችንን የግል ስሜታችንን የማይጥመንን ነገር ሁሉ ሳንወድ በግድ ለህዝብ ለሀገር የሚጠቅም መስሎ ከታየን መዋጥ መቻል አለብን። የሚስማማንን ብቻ አይደለም የምንሰራው ለሀገር የሚጠቅም ከሆነ የማይስማማንን ለማንፈልገው ነገር ሊሆን ይችላል፣ ግን ለሀገር የሚጠቅም ከሆነ ያንን ሳንወድ በግድ ስሜታችን ዋጥ አድርገን መቀበል መቻል አለብን እላለሁ። ስለዚህ ይሄንን ስል ግን እነዚህ አሁን የጀመሩት ሰዎች ከህዝቡ ግፊትና ድጋፍ እንደውም በርቱ ይሄንን ማድረግ አለባችሁ ይሄንን አድርጉ ይያለ ህዝቡ መጨቅጨቅ አለበት። ስራ እየሰሩ ውጤት እንዲያሳዩ መግፋት አለበት። ከህዝቡ ግፊት መምጣት አለበት። እነዚህ ሰዎች አድርባዎችም ሊሆኑ ይችላሉ፣ የወያኔ ምንትሮች ሊሆኑ ይችላሉ። ግን የህዝቡን ጥንካሬ እያዩ ሲሄዱ ምናልባትም ያንን የጀመሩትን መንገድ ሊቀጥሉበት ይችላሉና ይሄንን መቀጠሉ ትክክል ነው ባይነኝ። እንዳውም እነሱን ካሁኑ ማጥላላትና ተቃውሞ እነሱ ላይ ተቃውሞ ካሁኑ ማቅረብ ወደ ወያኔ ጥልቅ ብለው እንደው ምናልባት እንኳን ከዛ ለማምለጥ ሞክረው እንደነበር እንኳን ተመልሰው ጥልቅ ብለው እንዲገቡ እድል እየሰጠን ነው። እኔ በቅንጅት ጊዜ የነበረው ያመለጠው እድል ተመልሶ እንዳያመልጥ ነው እምፈራው። አሁን ተብሎ የማይታወቅ ነገሮች እየሰማን ነው። በወያኔ የድሮ አሽከሮች በኤዲን ነው በኤዲንና በኦክዲድ እነሱን አይዟችሁ በርቱ ቀጥሉበት ይሄ ግን በቂ አይደለም ይሄንንም ማሳዩን ይሄንንም ስሩ ይሄንንም ካልሰራችሁ ይያልን ማለት ነው እንጂ አይናችሁ ላፈር ማለት ጣላት ማብዛት ነው እነሱንም እዛው በደንብ ተደራጁና ከነሱ ጋር አብራችሁ ቆሙ ማለት ነው ይሄን ነገር ማሰብ አለብን ቅድም መግቢያ ላይ ያነበብኩት politics is not to be right it's not to be best it's compromise ላንተ የሚጠቅምን always bestውን እየጠበቅ ለትክክል የሆነውን እየጠበቅ ቁጭ ብለህ ምንም ሳትሰራ ቁጭ ካልክ ምንም ነገር አታመጣም በየጊዜው አንዳንድ እርምጃ የሚያስቀድህን ነገር እየፈለክ ያችን ለትግልህ ለዓላማ የሚረዳውን ነገር እያበረታታ መሄድ ነው እንጂ ቁጭ ብሎ ገሌ እንደዚህ ነው ገሌ እንደዚህ ነው እኔ በተለየ ዳያስፖራው ትልቅ ሰት ያለብን ምንድነው እኛ ችግር ውስጥ እኮ የለንበትም እኛ ቀለቀን አንታሰር ማንደበደብ ምን አንልም እዛ የሚሰቃየውሳ ህዝብ ለተወሰነች ደቂቃ እንኳን እረፍትን ማግኘቱ ትልቅ እንትን ነው እልቅ እኔ መጠንቀቅ ያለብን ምንድነው ሙሉ ለሙሉ ትክክል ናችሁ ማለት አይደለም እነዚህን አሁን የጀመሩትን በርቱ ገና ብዙ ይቀራችኋል መሰርታችሁ ማሳየት ያለባችሁ ነገር አለ ያንን በፕሮግራም በሁኔታ ምንድነው በደንብ ያዘጋጁ ይሄንን ስሩ ይሄ መደረግ አለበት ግፊት መደረግ አለበት ይሄን ስል ደግሞ መጨረሻ ላይ ማንኛውም ሰው ማንኛውም ድርጅት የሰራው ወንጀል ኢትዮጵያ ውስጥ የዴሞክራቲክ ፕላትፎርም ሲኖር መጠየቅ አይደለበትም ማለት አይደለም ሁሉም በስራው የሚጠየቅበት ጊዜ ይመጣል እስከዛ ግን ሁሉን ነገር በተቻለ መጠን ለትግሉ የሚጠቅሙት ነገሮች ማሰባሰብ መቻል አለብን እላለሁ ይሄ ነው የኔ አቋም የነዚህ ነው ሁለቱን ይሄ ማለት ግን ፐርፌክት ናቸው ማለት አይደለም በእነዚህ ድርጅቶች መካከል እኮ ደንበኛ ሽኩቻ አለ definitely ሽኩቻ ይኖራል
ትልቅ ኢሹ እኮ ነው አመድ እኔ አሁን ትክክል ነው በተለይ ኦሮሚያ ውስጥም ተበሆዴ ላይ መታየው እንቢተኝነትን ህዋት ላይ አታየ ምንድነው ባዴ ላይ አታየ ባዴ ላይ ያሉት ቁልፍ ያሉ ቁልፍ ቦታዎች ላይ ያሉ ሰዎች አሁንም ለህዋት አጎብዳጅነትና ደጅጠኝ ናቸው ይሄ ነገር ውጤት እንዲያመጣ ከነሱም ጋር ቁርጠኝነት ያስፈልገዋል ነው ህዝቡ እኮ ምን እንደሚፈልግና ምን እንደሚጠይቅ እንዳለ በአዲን አመራር ላይ ያሉ ሰዎች ጠንቅቀው ያውቁታል ከዚህ ቀደም ተደጋጋሚና ብዙ ስብሰባዎችን ግምገማዎችን አካሂዶ ኢቨን የራሱ የባዲን አባላቶች በአደባባይ ስርዓቱን የሚያጎግዙበት ጊዜ ነው የተፈጠረው
መሆን ያለበት ምንድነው እነዚህን ዘው ባንድ ድርጅቶች በኢዲን ውስጥ ያሉት የወያኔ አክራሪዎች አሉ ዴፊኒትሊ ለዘብተኞችም ሊኖሩ ይችላሉ ፖለቲካ አውትስማርት ማድረግ ነው እነሱን ራሱን መከፋፈል መቻል አለበት አሁን እዚህ ቁጭ ብሎ እንትና በኢዲን ነው ከሱ ጋር በፍጹም መነጋገር አያስፈልግም ብልኔ እዚህ ቁጭ ብዬ እኔ አይደለሁም ችግሩን የችግሩን ገፈት የምቀምሰው ለኔ ቀላል ነው ለተቀማጭ ሰማይ ቅርብ ነው እነዛ ሰዎች ግን አፐርሃንዱን እንዲይዙ እኔ ማድረግ የምችለው ግፊት ማድረግ ነው በተቻለ መጠን በርቱ በዚህ ግን አናቆምም መቀጠል አለባችሁ ያንስል ግን እስከዛሬ አጠፋችሁ ጥፋት ይረሳል ማለት አይደለም እና ብልጥ ነውን ነው አሁን ያለው የተከፈተው ቀዳዳ ልክ እንደ ቅንጅት ባለፈው ምርጫ አሸንፎ ጥሎት እንደወጣው እንዳይሆንብን ስማርት ነውን ነው ሌላ ግን ይሄን አባባሌን ምንድነው ዲፊቲሲዝም የሚሉ አሉ የምትሉ ካላችሁ ዲፊቲሲዝም አይደለም ይሄ የፖለቲካ ጌም ነው ብዬ ነው ማምነው ልሳሳት ይችላል በእኔ እምነት ፖለቲካ አርት ነው የሚሉ አሉ the art of the possible ይሄን ነው የኔ አመለካከት የሁለቱን እንትኖች ይቀጥሉበት ባይነኝ አስገባው
ምናልባት እንግዲህ አንድ አድማጃችን ሐሳብ ለመስጠት ገብቷል
ተነስተልኝ
እንዴ አሳቡ እንግዲህ በኢትዮጵያ ዙሪያ በተለይ ደግሞ ኦሮሚያና ኢትዮጵያ ኦሮሞና አማራ በሁዴድና በአዴን ዙሪያ ያለው የመከራረብ ስሜትና ኢትዮጵያ ውስጥ ያለውን ይሄ በዘር የተቋጠረ አሳሰብን አፍርሶ በአንድነት ስለመነሳት እየተወያየን ነበርና በዚህ ዙሪያ ላይ ያለውን አስተያየት ሰጣለሁ ብሎ ይነበረ ምን አይነት አስተያየት አሉት?
አዎ እኔ ያለኝ አስተያየት አንደኛ የምንድነው ባደንና ኦህዴድ እንደ ድርጅት አንድ ላይ መጥቶ ተስማምቶ ውጤት ለማምጣት ገና አሁንም ብዙ የሚያስፈሩ እንትኖች ናቸው። ጠመንጃ ያለው ሌላ እጅ ነው። ነገር ግን በመደረግ ያለውን በጥሞና ማየት አለበት። ያው ለምሳሌ አንደኛ በአንድ በኩል አቶ ገዱ ባንድ በኩል ደግሞ አቶ ለማ። እነዚህ ሁለቱ ሰዎች ሞሮሌስ ተቃውሞቸውን አሳይተዋል በሚናገሩት እና በሚሰሩት። ስለዚህ ያጋጣሚ ሆኖ ነው የስለ ኢትዮጵያዊነት የሚያጠናክር ኮንፈረንስ ያደረጉና በዛ ላይ ያወሩት። በዛ ደግሞ የህዝብ ድጋፍ ስላገኘ ኮንፈረንስ ሌሎችም እንደውም ያዘዝነኛል አሉ። ጥሩ ነው ይዘዙ እንትን ብቻ ዋናው ወደ ፖዚቲቭ ከሄደ ድሮ እንዲነበሩ ከሌ እንዲነው የሚለው አይደለም ዋና ጥያቄ። ምንድን ነው በመወራት ላይ ያለው? ምንድን ነው በመደረግ ላይ ያለው? አሁን ለምሳሌ በኦህዴድ በኩል ብዙ እንትኖች ለውጦች ታይተዋል በሚገርም አይነት። ለምሳሌ በሰላም ሰልፍ የወጡትን ሰው ገሎ ማንም ሰው እስከዛሬ አልተጠየቀም። ኦሮሚያ ውስጥ ግን ስላደረጉ የኦሮሚያ ፖሊሶች ይዘው አራት ናቸው ለሰዎች አሁን ለምሳሌ እድሜ ልክ አስፈርዶባቸዋል። የመከላከያና የአጋዚ
ሰዎች ተፈርዶባቸው ሶስት ፖሊሶች ይዘው
አሁን በክልላቸው ውስጥ ስለሆነ ነው የሚያጫሉት። በእንትን ደረጃ ቢሆን ኖሮ አይችሉም። ይሄንን በፌደራል የፌደራል የሆኑ ተቀጣሪዎች እንዲሰሩ አንድ ነገር አለ ማለት ነው። ወስነዋል ቆርጠዋል ማለት ነው። አለበት በግል ደረጃ ሳጅ ደረጃ ነው በግሩፕ ደረጃ ነው ይሄን ማስተት አለበት ማየት አለበት። ሁለተኛ ደግሞ ብዙ እንትኖች እነዚህ በኮንትሮባንድ በምን የሚገቡ ዶላሮች ተይዞ እዛው ፍርድ ቤት ቀርበው ያ ፍርድ ቤት ከ500,000 ዶላር በላይ የተያዘውን ከሶማሌ ለተባረሩት ብሎ ወስነዋል። እንደዛ ብሎ በክልሉ ውስጥ አትሊስት አንዳንድ እርምጃዎች እየወሰዱ ነው። ያን የወሰዱ ግን እነዚህ ሰዎች እውነትም ተንዲት ሆነናል ሀሳባችን ቀይራል ሳል የህዝብ ትግል ቀይሯቸው ከኋላቸው ያለው የህዝብ ትግል የሶስተኛ ወገን ያለው የኦሮሞ ትግል ሊያስተነፍሳቸው አልቻለም። ስለዚህ እነሱ አሁን ወደዛ መቅረብ አለብን ብለው ሲሰሩ ያን ማየት አለብን እንጂ እንትና አለበት ወያኔ ነው እንደሚያደርገው ፍራች በፍራቻ አይኖርም። ብቻ ያንን አሴስ አርጎ በዛ ላይ ምን አይነት እንዴት ነው የምናየው እንዴ ምን አይነት ሁኔታ ሊፈጠር ይችላል ሴናሪዮዎች ናቸው እስቲ አሁን እነዚህ ሴናሪዮዎች ናቸው ያንን ረጋ ባለ መንፈስ እንድናይ ነው። ሌላውን ትላንትና አንድ እዚህ በኦሮሞ እንትን ሲከታተለው ድሮ እንግዲህ ዶክተር ነጋሶ በመንግስቱ የሆነውን ታውቃላችሁ። አሁን የኦፒዲዮ ሰዎች አንድ የአውቶቡስ ካምፓኒ ለመክፈት ለማን ዶክተር ለማን ነው እና ባዱላ ያሉበት ሄዶ እነሱ ጋር ቁጭ ብለው ሰዎች የዶክተር ነጋሶ ስም አንስቶ ክብር እንግዳችን ስለው ሰው ዲሲ ያጨበጭበለት እንጂ እኔ ያየሁት እንዴት ሌሎቹን ለማናደድ ይሄን እንደተጠቀሙበት ነው ማለት እሱ ከና ባዱላ ጋር ተጣልቶ ነው የወጣው።
ትክክል አድማጭ አሁን ያሉት ነገር ትክክል ነው እኛም እንጋራለን አርሶ የሚሉትን
በተለይ እንትኑም አለ እንትኑ በደንብ ዲቴል የሆነ ቀጥታ ስርጭት ላይ ነበር ያየሁት እና ብቻ አንዳንድ ትሎች ያልታሰቡ በተለይም ከነበሩበት ለየት ያለ ስራዎች ይሰራሉ እና ይሄንን በእንትን ማየት ያስፈልጋል። ሁለተኛ ነገር ደግሞ አሁን በዚህ በይሄ ዋናው ለኛ ለዛኞቻችን ምንድነው ኢትዮጵያ ህዝብ አንድ ላይ ሲቆም እድሉም ይሁን ዲሞክራሲ የምንመኘው ዲሞክራሲ አንድ ላይ ሲሆን ነው የሚገኘው። ለሁሉም ደግሞ አንዱ ተበድሎ ሌላውም ሊኖር በሰላም ሊኖር አይችልም።
ሌላው እናመሰግናለን አድማጭ እንግዲህ አትንሽ ሰዓት ቀርታናለች ለዚምባብዌ እንድናወራ እጅግ በጣም እናመሰግናለን የኢትዮጵያ ድምጽ ሬዲዮ እርሶ የሚሉትን ሐሳብ ሙሉ ለሙሉ የሚደግፈው ነው። አይ ሆፕ ይሄን ደግሞ ትክክል አይደለም የሚል በዛሬውም ይሁን በወደፊቱ ፕሮግራማችን ላይ ይኖራል ብለን ተስፋ እናደርጋለን። ምክንያቱም ዳይቨርሲቲ የተለያዩ ሐሳቦችን ማስተናገድ እንፈልጋለን። በጣም እጅግ እናመሰግናለን። ወደ ዚምባብዌው ከመግባታችን በፊት አንድ ማስተዋቂያ እናሰማችሁ አድማጮቻችን። ይሄም በሚቀጥለው ሳምንት በሰፊው እንጠብቀውን የኢትዮጵያ ቀንን ነው በተመለከተ ነው። እሱን በተመለከተ እንግዲህ ሁላችሁም አድማጮች እንደምትኖሩ ባለሙሉ ተስፋ ነን። ማስተዋቂያው ይሄ ነው።
ኑና ንሰባሰብ ህብረት እንፍጠር ይሏችኋል። የስዊድን ኢትዮጵያ አንድነት ህብረት ትብብሩ በሀገራችን ኢትዮጵያ ዳግም አንሰራርቷል። እዚህ በስዊድን የምንገኝ ኢትዮጵያውያን ደግሞ በኖቬምበር 25 ቦርበሪ በሚገኘው መሰባሰቢያችን እንደገናኝተን የኢትዮጵያ ቀንን ቀን እናክብራለን። ህብረታችንን አንድነታችንን እጅ ተያይዘን እናጠናክራለን። ኢትዮጵያችን የተለያዩ ባህሎች፣ ቋንቋዎች፣ ብሔሮች፣ ታሪክና ትውፊቶች ውጤት ናት። ሆነን በለቱ በመገኘት እጅ ለእጅ በመያዝ አንድነታችንን እናብስር። ተሰባስበን የኢትዮጵያ ቀን እናክብር። ቦታ ቦርበሪ ፕላዛ ቱናልባና ቦርበሪ በረቀኑ 13 ሰዓት እስከ ምሽቱ 22 ሰዓት የኢትዮጵያ ማህበረሰብ በስዊድን
ችን ውይይታችንን እንግዲህ የቀረቡትን 15 ደቂቃዎችን እንተከምባቸዋለን። አሁን ደግሞ ስለ ዚምባብዌ በተመለከተ ነው። እንግዲህ እንደሚታወቀው ዚምባብዌ ሮበርት ሙጋቤ ነጻነት ሀገሪቱ አጋገኘች በኋላ እስካሁን ድረስ በስልጣን ላይ የቆዩ በአለም ላይ በስልጣን ላይ የቆዩ እሳቸው ናቸው። የ93 አመት ምንድነው የሚባሉት አዛውንት ናቸው። መሄድ መናገር ሁሉ እስካቅታቸው ድረስ ስልጣን ላይ ተቀምጠዋል። አሁንም መልቀቅ አይፈልጉም። በጣም የሚያሳዝነው የአፍሪካ መሪዎች ስልጣንን እንደው ከመንግስት ከሰማይ ቤት እንደተሰጣ አርገው ነው የሚያውትና መልቀቅ አይፈልጉም። አንድ የሆነ ስብሰባ ላይ ሳይ የአፍሪካ መሪዎች በሙሉ ተሰባስበው ተኝተዋል፣ እንቅልፍ ይዟቸዋል፣ በሙሉ ተኝተዋል። ስብሰባ ላይ ለምን እንደሚሄዱ አይገባኝም። እና አሁን የተደረገው ምንድነው? ለውጥ እየተካሄደ ነው። ጥይት ሳይተኮስ ሌላው ቢቀር እርስ በርስ መጋደል ሳይፈጸም ልክ ኢትዮጵያ ውስጥ በ66 እንደተጀመረው አይነት ወታደሩ እኔ ስልጣን ልይዝ አይደለም ሙጋቤንም ላወርድ አይደለም እንደው ከሳቸው አካባቢ ያሉ አንዳንድ ጥቅም የሚያሳድሩ ሰዎችን ለማስለቀቅ ብቻ ነው ያሉ አሉ ብለው ነበር። ግን አሁን ስናየው ደግሞ እንደውም በዛሬው ዕለት ስብሰባ ይኖራል ነው መሰለኝ የተባለው። እዚህ ማን ነው ሙጋቤን አውርደው በመትካቸው ምክትል የነበሩትን ኖቬምበር ላይ የወረዱትን የ75 አመቱን ሌላውን አዛውንት ስልጣን ላይ መልሰዋቸዋል። ባለቤት ዮሐን
ለማውረድ ነው እንትን የሚሞከረው እሳቸውንም ዛሬ ስብሰባ አለ መሰለኝ በህጋዊ መንገድ እንዲወዱ እንደሰማሁት ፓርቲያቸው ሴንትራል ኮሚቴው እሳቸውን አግልሏል ሚስቲዮዋ sultaan ለማያስት ሞከራለች ይባላል የባልየውን sultaan እኔ አፍሪካ ምን አይነት ፍጥሮቶች እንደሆነ አላቅም እስቲ ምን ትላለህ ምንድነው ያለው ኔታ
ይሄ ኢሹ የጀመረው የሙጋቤን መተካት ማን ይተካቸዋል የሚለው ጥያቄ ከተጀመረ ጀምሮ ነው
አይ የኢትዮጵያችን መተካካት የሚሉት ነው ወያኖች አይደል
በመጀመሪያ ግን ይሄ ነገር መፈንቅለ መንግስት ወይም ይሄ ወታደራዊ ኃይል sultaan ተቆጣጣረ ሲል አንድ ነገር በልቤ ተመኝቼ ያለፍኩት ነገር ነበር ይሄ ነገር እንደ ጸዋ በያ ግሩም ዘወር ኢትዮጵያችንንም ቀምሰዋት ቢያልፍ በጣም ጥሩ ይሆን ነበር ለሀገር የሚያስብቀን ምናልባት ስሙዝ ከሆነ በአፍሪካ ታሪክ ውስጥም ትልቅ ድርሻ የሚኖረው የመንግስት የምንድነው የስልጣን ድክክምና የስልጣን ሂደት ነው
የሚሆነው የሚገርም ነገር አሁን ያልከው ጥያቄ ዚምባብዌ ውስጥ ይሰራል ብዬ ነው የምገምተው ምክንያቱም አንደኛ ዚምባብዌ ውስጥ ያለው ሚሊተሪው በሀገር ደረጃ ነው የሚያስበው እንጂ በብሔር ደረጃ አያስብም ወይም በዘር ደረጃ አያስብም ሁለተኛ አመራሮቹ የጀነራሎቹ ምንድነው ያሉት sultaanun ልንወስድ አይደለም ነው ያሉት እስካሁንም ድረስ ኦፊሻሊ አልተረከቡም ሁለተኛ ፓርቲው ራሱ ዚምባብዌ sultaan ላይ ያነበረው ፓርቲ በዛሬው ሁለት በትላንትናው ሁለት ሰውየውን አውርዷቸዋል አንፈልግም ብሏል እንግዲህ ምንድነው ዋናው የሆኑት የኃይሎች ወደ አንድ አካባቢ እየሄዱ ነው በአንድ ዓላማ እየተሰለፉ ነው ይሄ ማለት ምንድነው ተቃራኒ ኃይሎች ከሁለት ጎራ ሆነው የሚታኮሱ ሊቀንሱ ነው እና ይሄ ሁኔታውን የምትለው በሰላማዊ መንገድ የሚለው በሰላማዊ መንገድ የሚሸት ይመስለኛል ሌላው ግን ኮሜንት ብታረግ ደስ የሚለኝ መንግስቱ ኃይለ ማርያም እጃቸው አለበት የሚላል የተለያዩ ነጥቦችን ሰማለሁ
ነጥቦች ይወጣሉ በተለይ ደግሞ ወታደር ሹማምንቶች ጋር ያላቸው ቅርበትና በቅርብ አማካሪነት
እርሻቸው ጋር እየጠሩ ያማክሯቸዋል
በተለይ ይሄ ኢሹ ዛሬ ላይ የነበረ ሳይሆን ከ2016 ጀምሮ በተለያየ አጋጣሚዎች የመንግስቱን ኃይለ ማርያም ንገዛ ወይም ሐሳብ የመጠየቅና ከሳቸው ጋር የመስራት ኢንትረስት የማሳየት ሂደት ያሳየ ነበር የመከላከያ ሚኒስትሩና በዛ መልኩ በአማካሪነት ቁልፍ ሚና ተጫውቷል የሚል መላምቶች በተለያየ ዜና ሚዲያዎች ላይ ወጥተዋል ግን በተግባር የሚያሳይ ትክክል የሆነ መረጃዎችን እስካሁን የዘገበ የለም መላምት ነው ምናልባትም ያ መላምት አንተ መጀመሪያም እንደ ሐሳብ ስታነሳ የነበረው የ1966 የኢትዮጵያ ወታደራዊ
ያለምንም ደም
እንከናይው ደም ያውጋ ያለው ተመሳሳይነት እና ያንን ተከትሎ ያሉ እየተሰጡ ያሉ ሂደቶችና መንገዶች እውነት ነው ወይ እንድትልና እንድታስመለስ እንድታጤናው የሚሆን አሚን እንደዛ አይነት ነው ሁኔታው የሚያሳየው ግን በግልጽ ይሄ ነው ተብሎ የሚናገር ወይም በመረጃ ደረጃ ለሚዲያ የሚበቃ ትክክለኛ ዶክመንት አልተገኘም እስካሁን ግን ያ ሁኔታዎች ቅርበት እንደሚሰሩና እንደባማከረነት
ይባል ነበር
ተንቀሳቃሲዎች እንዳሉ ነው ያን ተከትሎም ብዙ ጥያቄም ነበር እንግዲህ
ባለፈው ጊዜ ሙጋቤን ለወርልድ ምንድነው እሱ ለዓለም አቀፍ የጤና ድርጅት የምንድነው ዲ የክብር ምናምን ተመርጠው ነበር ሙጋቤ መራጭ ማን ነው
ቴዎድሮስ
አድሃኖም እና ያን ጊዜ የነበረው ሰርኩሌት ያደረገ የነበረው ሩመር ምንድነው ቴዎድሮስ አድሃኖም እኚህን ይቅር ይበለኝ ፈጣሪ እኚህን በእድሜያቸው ብዙ የሄዱ ሽማግሌና መናገር ዲሜንሲያ የደረሱ ሽማግሌ እዚህ ቦታ ላይ ያስቀመጣቸው ፖለቲካው ስቲት ፎርታት ነው ከክልል ከክልል ነው ምናልባትም ለወያኔዎች አንድ የፖለቲካ ድል ለማሰጠትና መንግስቱ ኃይለ ማርያምን ወደ ኢትዮጵያ እንዲመለስላቸው ለማድረግ ነው የሚሉ መላምቶችም ነበሩ ግን ያው ቴዎድሮስ አድሃኖም ጭራውን ቆልፎ ወዲያውኑ የሃያላን መንግስታት ምን እየሰራ ነው ሲሉት በአለም ሃያላ መንግስታት የማይወደዱትን ሙጋቤን በመሾሙ ወዲያው አፍሮ ተቀብሎ ነበር ወዲያው ሰረዘው እና ይሄንን ሁሉ ስታገናዝብ አንዳንድ ነገሮች ያጠራጥሩሃል እውነት መንግስቱ እጃቸው ነበር ማለት ነው ሙጋቤን ለማውረድ እሳቸውም በዚህ ምክንያት ተናደውበት እርምጃ ወስደው ይሆን በተለይ ደግሞ እርሻላቸው ይባላል እዛ እርሻቸው ላይ ጄኔራሎቹን እየጠሩ ያማክሩ ነበር እንደውም አንዳንዶቹ የጻፉት ምንድነው ሙጋቤን በሰላማዊ መንገድ ቶሎ ተኩት ብለው መመሪያ ሰጥተዋል የሚሉ አሉ። እንግዲህ ምን ያህል እውነት እንደሆነ ስፔኩሌት ከማድረግ በስተቀር ወደፊት ሊወጣ ይችላል ምናቀው የለም። ዋናው ግን አሁን በቅርብ ያነበብኩት በስልክ ተደውሎ ባለቤታቸውን የኮሎኔል መንግስቱ ባለቤት ወይዘሮ ማናቸው አው ሳቾን ያናገረ የኢሳት ባልደረባ ነበር ሲያናግራቸው በኮሎኔል መንግስቱ በኩል ምንም አይነት የሚያስፈራ ነገር የለም ያሁን የተደረገው ለውጥ ምንድነው እንግዲህ እሳቸው ሙጋቤ ከወረዱ ኮሎኔል መንግስቱን ሊባረሩ ይችላሉ የሚለው ሃይፖቴሲስ ስለመጣ ይሄን በተመለከተ በእሳቸው በኩል ምንም የሚያሳስባቸው ነገር የለም ብለው ነው ባለቤታቸው የመለሱት። ይሄንን እንግዲህ አንብቤያለሁ። ይሄንን ስታይ እኚህ ሰውዬ ዚምባብዌ ውስጥ ኢትዮጵያ ውስጥ ጀምሮት ያልተሳካላቸውን የሰላማዊ አብዮት በደም ያለቀውን የሰላማዊ አብዮት እዛ ሄደው ሞክረው ተሳካ ይሆን እሳቸው እጃቸው አለበት ለማየት ያብቃን።
ያው እንግዲህ እሳቸውም ሁኔታዎች እንትን ብሎ ነገ ከነጎዲያ ምን ያየው ሁኔታ ነው የሚሆነው። በዋናነት ግን ይሄ ወታደራዊ ምንድነው መፈንቅለ መንግስት አይደለም የሚለውን ሐሳብ የተለያዩ አካላቶች አይቀበሉትም። ምናልባት ቴክኒካል የሆነ ትራንዚሽን ለማድረግ ነው እንጂ ወታደራዊ መፈንቅለ መንግስት ነው ለዓለማለት የሚያስገድዷቸው። ለምሳሌ አፍሪካ ህብረት ይሄንን ጉዳይ በዋናነት የመጀመሪያ ነው ከተቃወሙት ውስጥ።
በዚህ ላይ ደግሞ እሱ ብቻ ሳይሆን ምክትል ፕሬዝዳንቱ የ75 አመት ሽማግሌ ናቸው እና ያጠራጥራል። የ75 አመት ሽማግሌ ማስቀመጥ ኮንቲኒዩቲ ይኖረዋል ወይ ለአመራሩ? በእውነት ቢፈልጉ ኖሮ ወታደሩ ቀስ በቀስ ያለ ስልጣኑን ለማያዝ ባያስብ ኖሮ ለምን በሚድልጅ የሚገኙ በወጣት ደረጃ የሚገኙ የፓርቲ አመራሮች ይኖራሉ እነሱን ለምን ወደፊት አላስከደም? ለምን እኚህ የ75 አመት ሽማግሌ ሙጋቤን አውርዶ እሳቸውን አስቀመጠ? በሌላ በኩል ደግሞ የሚባለው ምንድነው እኚህ የ75 አመት ባለድሜ አሁን ተመለሰው የተቀመጡት ምክትል ፕሬዝዳንት የነበሩት በሙጋቤ ጊዜ በጦርነቱ ጊዜ ሁሉ በነጻነት ጦርነቱ ጊዜ የነበሩና የታገሉ ከመሆናቸው ማልፎ ከጀነራሎቹ ጋራ ጥሩ ግንኙነት አላቸው ይባላል። እና ጊዜ ነው ውጤቱን የሚያሳየን። ለማንኛውም እስካሁን ድረስ ህዝብ ያልተጋደለበት ሰላማዊ የሆነ የመንግስት ልውውጥ እየተካሄደ ነው። መጨረሻውን እና ያለን
ይሄ ለፍ ነው አርብ ኢቨን ሙጋቤም በአደባባይ ታዩበት ሂደት አለ። ስምምነት ላይ ባይደረስም ስልጣን የመልቀቅ አዝማሚያ ባይታይባቸውም ቅሉ ቅድም ያልከው አዲስ መረጃ አለ። ያም ሆኖ ግን at the same time አዲስ
ምናልባት
ዋና ከተማ ላይ የነበረው የተማሪዎች ምርቃት ላይ እንደተለመደው በየአመቱ እንደሚያደርጉት ታይቷል። እና ያው በደ የታንዳ ጥያቄዎች አሉ ደህንነታቸው ሁኔታ ምናምን ቢለው በአደባባይ ያሉበት ሁኔታ ነው ያለውና somehow smooth
ይሆናል ብዬ ነው የምገምተው። እኔ ምናልባት ዛሬ በተለይ ደግሞ የፓርቲያቸው ሴንትራል ኮሚቴ ራሱ የዛኑ ዛፑ ይሄንን ስለወሰነ እሳቸውን ማውረድ ስለወሰነ አይ ቲንክ የኃይል ሚዛናቸውም እየቀነሰ ሲሄድ ሳይወዱ በግዳቸው በሰላም የሚወዱበት ሁኔታ ይፈጠራል ብዬ ነው የምገምተው። ለማንኛውም እንግዲህ እስቲ በሚስከሚቀጥለው ሳምንት ያለው ሁኔታን ሰማለን። አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ 5 ደቂቃዎች ይቀሩታል። ከዛ ቀደም ብሎ ግን እንደገና የዚህን እንትን እናሰማቸው።
አንድ አድማጫችንም ደውለው የህታችንን ያው አስክሬን ወደ ኢትዮጵያ ወስዶ ለማሳረፍ እገዛ ተጠይቋልና ምናልባት ያችን ቁጥር በድጋሚ
እናረጋለን
አየር ላይ ብታወሉልን
እናደርጋለን።
ከዚህ ለተናል ብለዋል።
እንግዲህ የስዊሽ ነምበሩ 070 427 5387 እደግመዋለሁ 070 427 5387 ነው። እንግዲህ ምን ለያችሁ እቺን ሙዚቃ እናሰማና እቺን ማስተዋቂያ እናሰማና ከዛ አንድ ሙዚቃ ይኖራል። መጀመሪያ ማስተዋቂያውን እናሰማችሁ።
ኑናን
ለምን አንሰባሰብ ህብረት እንፍጠር ይሏችኋል? የስዊድን ኢትዮጵያ አንድነት ህብረት ትብብሩ በሀገራችን ኢትዮጵያ ዳግም አንሰራርቷል። እዚህ በስዊድን የምንገኝ ኢትዮጵያውያኖች ደግሞ በኖቬምበር 25 ቦርበሪ በሚገኘው መሰባሰቢያችን እንደገናኝተን የኢትዮጵያ ቀንን ቀን እናክብራለን። ህብረታችንን አንድነታችንን እጅ ተያይዘን እናጠናክራለን። ኢትዮጵያችን የተለያዩ ባህሎች፣ ቋንቋዎች፣ ብሔሮች፣ ታሪክና ትውፊቶች ውጤት ናት። ሆነ ፈለቱ በመገኘት እጅ ለእጅ በመያዝ አንድነታችንን እናብስር። ተሰባስበን የኢትዮጵያ ቀን እናክብር። ቦታ ቦርበሪ ፕላዛ ትናልባና ቦርበሪ ከቀኑ 13 ሰዓት እስከ ምሽቱ 22 ሰዓት የኢትዮጵያ ማህበረሰብ በስዊድን ነው።
ችን እንግዲህ የዛሬው ፕሮግራማችን በዚሁ ይፈጸማል። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ደህና ቆዩን።
Te amo, 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 te